የአሜሪካ ድምፅ ሬዲዮ ጣቢያ ነው። ይህ በስቶኮልም ከተማ የሚገኘው የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምታዳምጡት በስቶኮልም ከተማ የሚገኘውን የኢትዮጵያ ድምፅ ሬዲዮ ጣቢያ ነው። የኢትዮጵያ ድምፅ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሄርዝ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
በአሁኑ ጊዜ ኢትዮጵያ ውስጥ ስልጣን ላይ ያለውም ኃይል ሆነ ከተሜ ቀመስ የሆነው የኢትዮጵያ ሕዝብም ዳያስፖራ የሚለውን ቃል ሲያነሱትና ሲጥሉት ይሰማል። ዳያስፖራው እንዲህ አድርጎ፣ ዳያስፖራው የኢንቨስትመንት ኃይልና አቅም አለው ከማለት ጀምሮ እስከ ዳያስፖራ ላሜ ቦራ ድረስ የተለያዩ ትርጉሞችና አቃቂሮች ይወጡለታል። ለዳያስፖራ ማለት ነው። ለመሆኑ ዳያስፖራ ምንድን ነው? ቃሉስ ከየት መጣ? ኢንቨስተሩ ዳያስፖራ፣ ጉረኛው ዳያስፖራ፣ ዳያስፖራ ላሜ ቦራ እያሉ የሚያሾፉትን ዳያስፖራ ላሜ ቦራ እያሉ የሚያሾፉትን ቀልደኞች እንተዋቸውና ትክክለኛ ዳያስፖራ የሚለውን ቃል ትርጉም ስናየው ዳያስፖራ የሚለው ቃል ከግሪክ የመጣ ሲሆን ትርጉሙም የተሰራጨ ለማለት ሲሆን የጥንት ግሪኮች ይህን ይጠቀሙበት የነበረው የጥንታዊቷ ግሪክ ቅኝ ግዛት በነበሩት ሀገሮች ይኖሩ የነበሩትን የራሷን የግሪክ ዜጎች ለመለየት ነበር። ጥንታዊቷ ግሪክ ከደቡብ ኢጣሊያ ጀምሮ እስከ ጥቁር ባህር በነበሯት ቅኝ ግዛቶቿ ለመኖር ብለው የሄዱትን የግሪክ ዜጎቿን ዳያስፖራ ትላቸው ነበር። ከጊዜ በኋላ የይሁዳውያን መጽሐፍ ቅዱስ ወደ ግሪክኛ መተርጎም ሲጀምር ደግሞ ይህ ዳያስፖራ የሚለው ቃል ከተወለዱበት አገር በባቢሎንና በሮማውያን አገዛዝ ምክንያት ተሰደው በሌሎች አገሮች የሚኖሩትንም ይሁዳውያን አካተተ። ይህ ዳያስፖራ የሚለው ቃል በአሁኑ ጊዜ ከተወለዱበት አገር በተለያየ ምክንያት ተሰደው በሌሎች አገሮች የሚኖሩትን ዜጎች በሙሉ ያጠቃልላል። ባጭሩ ዳያስፖራ የሚለው ቃል ለአንድ ለተወሰነ አገር ሕዝብ ብቻ የሚውል ሳይሆን ለሁሉም አገሮች ያገለግላል ማለት ነው። ለምሳሌ የአፍሪካውያን ዳያስፖራ፣ የሱዳናውያን ዳያስፖራ፣ የኢትዮጵያውያን ዳያስፖራ ወዘተ። ምናልባት አንዳንዶቻችን ዳያስፖራ የሚለው ቃል ውጭ ለሚኖሩ ኢትዮጵያውያኖች መጠሪያ ብቻ ይመስለን ይሆናል። ሆኖም ግን ሁሉም አገር የራሱ ዳያስፖራ አለው። ማለትም በተለያየ ምክንያት ከተወለደበት አገር ተሰዶ ሌላ አገር ሲኖር በዚያ በሚኖርበት አገር የተወለደበት አገር ዳያስፖራ ይሆናል። ከላይ እንደተጠቀሰው የስዊድን ዳያስፖራ በተለያዩ አገሮች ይገኛል። በተለይም አሜሪካና ምዕራብ አውሮፓ ያሉት የስዊድን ዳያስፖራዎች በጣም ታዋቂዎችና ሀያልም ናቸው። ታዲያ አገሮች የዳያስፖራዎችን መብት ለማስጠበቅ እና ዳያስፖራዎቻቸው የአገራቸውን ታሪክና ባህል እንዳይረሱ ለማድረግ የተለያዩ እርምጃዎችን ይወስዳሉ። ከትምህርት ቤት መክፈት ጀምሮ ቋንቋቸውን በየአገሮቹ የማስተማር ማለት ነው። ለምሳሌ የስዊድንን መንግስት የወሰድን እንደሆነ የስዊድን መንግስት ዳያስፖራ ልጆቻቸው ቋንቋውን እንዳይረሱ ለቋንቋ ማስተማሪያ ብቻ በዓመት 94 ሚሊዮን ክራውን፣ በኢትዮጵያ ወደ 250 ሚሊዮን ብር ገደማ ድጎማ ያደርጋል። ይህም እንግዲህ የስዊድን ዳያስፖራ ልጆቹ ቋንቋቸውንና ባህላቸውን እንዳይረሱ ለማድረግና ከሀገራቸው ጋር ያላቸውን ግንኙነት እንዳይረሱ ለማድረግ ነው። ታዲያ ኢትዮጵያ ውስጥ ያለው መንግስትስ ይህን በተመለከተ ምን አይነት ሥራ ይሠራል? መቼም እኛም የጠራራ እብዶች አይደለንምና ይሄ ስልጣን ላይ ኢትዮጵያ ውስጥ ያለው ገንዘብ አውጥቶ በውጭ የሚኖሩ የኢትዮጵያን ልጆች ቋንቋና ባህል ያስተምር አንልም። ሆኖም ግን ሌላው ቢቀር የኢትዮጵያዊው ዳያስፖራ ጥሮ ግሮ ያጠራቀመውን ገንዘብ በመንግስት ስልጣን ላይ ቁጥጥ ባሉ ወረበሎች አይዘረፍ ማለት የሚበዛብን አይመስለንም። ሰሞኑን የኢትዮጵያ ነገር ሲነሳ ጆሮ የማይሰማው አይንም የማያየው ጉድ የለ ሆኖ ከሁለት መቶ በላይ የሚሆኑ ራሳቸውን ዳያስፖራ ብለው ያቋቋሙ ግለሰቦች በፓልቶክ ተጠራርተው ያሰባሰቡትን ከአስራ ምናምን ሚሊዮን በላይ የሆነ ብር ኢትዮጵያ ውስጥ ኢንቨስት ለማድረግ ብሔራዊ ባንክ ካስገቡ በኋላ ኢትዮጵያ ሄደው ቀንና ማታ በቴሌቪዥን ሲወራላቸው ሰንብቶ ሀገሪቷን ዳያስፖራዎች መጡ ሊጎበኙን ኢንቨስት ሊያደርጉ ተብሎ ከላይ እስከታች ከጎበኙ በኋላ እንዴት ነው የገንዘባችን ጉዳይ ብለው ሲጠይቁ እናንተ እነማን ናችሁ? አናውቃችሁም። ገንዘቡን ፈርመው ያስገቡት 10 ሰዎች ናቸው። እናንተ አናውቃችሁም ተብለው እዛው ፓልቶካቸው ላይ ተመልሰው ሲላቀሱ መቆየታቸውን ሰማንና ነገሩን ለማጣራት ስንሞክር አርፋችሁ ቁጭ በሉ አለበለዚያ ጉዳችሁን እናዋጣዋለን የተባሉም አሉ አሉን። ምንድነው ጉዱ ስንል ደግሞ ከነዚህ ከሁለት መቶ ምናምን ገደማ ከሚደርሱት ዳያስፖራዎች መውስጥ ለካስ ኤርትራውያንም መኖራቸውን የሚያውቁ ወያኔ አላርፍ ካላችሁ ስም ዝርዝራችሁ ለኤርትራ መንግስት ልከን ጉድ እናደርጋችኋለን በማለት ሌሎቹንም የተለያየ ማፈራያና ማግባቢያ በመስጠት ጸጥ ለጥ እንዲሉ እያስደረጓቸው ነው የሚል ዜና ደረሰን። እዚህም ኖርበት ስዊድን ውስጥም ይህ ጣ ፈንታ ፋንታ የደረሰባቸው ዳያስፖራዎችም እንዳሉ ሹክ ተባለን። ወያኔን ያመነና ዛፍ ቅንጫፍ ላይ የተኛ ተብሎ የለ። ለማንኛውም ይህንን ጉዳይ በተመለከተ ከአንድ ጉዳዩን ከተከታተለ አድማጫችን ጋር ስለ ሁኔታው ይህ አድማጫችን የሚያውቀውን እንዲያወያየን ወደኋላ ላይ ባየር ይዘነው ቀርበናል። ጤና ይስጥልን ውድ አድማጮቻችን፣ እንሆ የኢትዮጵያ ድምፅ ሬዲዮ ዛሬም እንደ ወትሮው ፕሮግራሙን በተለመደው 4 ሰዓት በኤፍኤም ሜጋሄርዝ 88.9 ጀምሯል። በዛሬው ፕሮግራማችን የተለያዩ አርዕስቶችን እንዳሳለን። እስቲ አጠገቤ ተመስገን አለ፣ ሃና አለች፣ ቴክኒሽያኑ ግሩም አለ። ምን ፕሮግራም አለን? ካንተ ልጀምር ተመስገን።
መልካም እንግዲህ አህመድ፣ ዛሬም እንደተለመደው የተለያዩ ፕሮግራሞችን ይዘናል። ከነዚህም ውስጥ በኖርዌይና በኖርዌይ ስደተኞች ላይ ስለሚደረገው ነገር የተዘጋጀ ፕሮግራም አለ። ግጥምና አንዳንድ ኢንተርቪውም አለን እዛ ካሉ ሰዎች ጋር። በማስከተል የሃናን ፕሮግራም ነው የምናቀርበው።
ሃና ምንድነው ያሽው?
እንግዲህ እንደተለመደው እንግዲህ አጫጭር ጽሁፎችን ያገኛቸውን ጽሁፎች ይዤ መጥቻለሁ ዛሬ። የዛሬው ደግሞ ጽሁፌ ኢትዮጵያ ውስጥ አሁን ስላለው ስለ ወቅታዊ ነገር፣ ስለ ረሃቡና ስለ አንዳንድ ነገሮች ያወሳል።
ግን ትመኛለሽ አንዳንድ ጊዜ ኢትዮጵያ ውስጥ ጥሩ ነገር ተፈጥሮ ደስ የሚል ነገር ተፈጥሮ ያንን አውርቼ ያቂ ስለዛ ከህዝብ ጋር ተወያይቼ ብለሽ ተመኝተሽ አታቂ?
በህይወቴ ከመናፍቀው ቀን እንግዲህ አንዱ ቀን እሱ ነው።
ይመጣል። ቀጥል።
በማስከተል ደግሞ ሶስት ወዳጆች የተሰኘውን የዳንኤል ክብረትን ጽሁፍ እናቀርባለን።
ሶስት ወዳጆች።
አዎ፣ ሶሻል ነው። አንድ ሰው ሲኖር ምን አይነት ጓደኞች እንደሚያስፈልገው ያትታል። እነኚህ ሶስቱ ወዳጆች የተባሉ ጽሁፍ ላይ
ምን ሀብታም መልከ መልካም ጥሩ ምናምን ጓደኛ የሚያስፈልገው
አይደለም። ፕሮግራሙ ላይ በደንብ እንትንላለን። ነገር ግን አንድ ግለሰብ ከሱ የተሻሉ ሰዎች ጓደኞች ሊኖሩት ይገባል። ዜን ደግሞ ከሱ ጋር ተመጣጣኝ እውቀት ያላቸው ሰዎች ጓደኞች ሊኖሩት ይገባል። በማስከተል ደግሞ ከሱ በእውቀት ያነሱ ጓደኞች ሊኖሩት ይገባል ነው የሚለው የዳንኤል ጽሁፍ። ያው አድማጮቻችን እንደሚወዱት ተስፋ አድርጋለሁ።
ኦኬ።
በማስከተል ዜና ይኖረናል። ሳምንታዊውን ዜና ግሩም ያቀርብልናል። ከዛም በኋላ አንድ አድማጭ አለ አንተ ኢንተርቪው የምታደርገው ከዚህ ከዳያስፖራ
ላሜ ቦራ ጉዳይ
ከሱ ጋር በተያያዘ። ከዛ በኋላ ያው የበረከት ፕሮግራም አለን። የእሁድ ጭውውት የተባለው ፕሮግራም ይቀርባል።
እንግዲህ አድማጮቻችን፣ በኢትዮጵያ ድምፅ ሬዲዮ ፕሮግራም ላይ ከሁሉ በላይ የምንፈልገው አድማጮች አስተያየታቸውን እንዲሰጡ፣ ጥያቄ ካላቸው ጥያቄ፣ መልስ ካላቸው መልስ፣ አስተያየት ካላቸው አስተያየት እንዲሰጡ ስለሆነ በተለመደው ቁጥራችን 19100 በመደወል አስተያየታችሁን መወርወር ትችላላችሁ እንላለን። ሌላ የምትለው አለህ?
ከዚህ ጋር እንትን በተያይዞ የሳምንቱን አበይት ጉዳዮች መናንሳበት
አርስት ይኖረናል። ግን ይሄንን አበይት ጉዳዮች እኛዋን ስተንኛው ከምንጨርሰው አርስቱን አሁን እንግለጽላቸውና እነማንም ምን አርስቶች እንደሆኑ በዛ ላይ አድማጮቻችን አስተያየታቸውን እነሱም መስላቸው የፈለጉትን ቢሰጡ ሞሬ ደምቀ ይሆናል እኛው ብቻ ከመሆን። እስቲ አርስቶቹን ነገር ከደወሉም ደወሉ አርስቱን ነገራቸው ለመወያት ያስምንበት።
መልካም እንግዲህ የመጀመሪያው ለሳምንቱ አበይት ጉዳይ ብለን ያዝነው የሰማያዊ ፓርቲ ጉዳይ ነው።
ኦኬ።
ከሱ ጋር አንዳንድ መረጃዎች አሉ እነሱን እናከፍልና
ኦኬ
አስተያየት ሰጥተንበት እነሱን ማስተያየታቸው እንዲሰጡን እንጋብዛለን።
አንደኛው እሱ ነው።
ሁለተኛው ደግሞ ያው አራተኛ ወሩን ያስቆጠረው የኦሮሚያ ክልል ተቃውሞ ነው እና በዚህ ጉዳይ ላይ ሮይተርስ እና ፍራንስ 24 የተባለው ቴሌቪዥን የዘገበውንም ዜና እናቀርብና አድማጮች በዛም ላይ አስተያየታቸው እንዲሰጡ እንጋብዛለን። ሶስተኛው የኢትዮጵያ ውስጥ 10,000 በመቶዎች የሚቆጠሩ ትምህርት ቤቶች መዘጋታቸውን ሰምተናል። በዚህ ጉዳይ ላይ ለምን ተዘጉ በምን ምክንያት ተዘጉ የሚሉትን ነገሮች ለአድማጮች አከፍለን አድማጮቻችን ደግሞ በዛ ላይ አስተያየት
በረሃቡ ምክንያት ብቻ በሚሊዮን የሚቆጠሩ ህጻናት ከትምህርት ቤት ተቋርጠዋል ብለው አንድ የኢንተርናሽናል ዜና አንብቤ ነበር። ዩናይትድ ኔሽን ረሃቡ እስከዚህ ሲሪየስ ስለሆነ ልጆች እንኳን ትምህርት ቤት ለመሄድ ሌላም ነገር ማድረግ ስላልቻሉ በሚሊዮን የሚቆጠሩ ህጻናት በአሁኑ ጊዜ ከትምህርት ገበታ ላይ ተቀርተዋል የሚል የዩናይትድ ኔሽን ሪፖርት አመብያል።
ልክ ነው። በዛም ላይ አድማጮች አስተያየታቸውን እንዲሰጡን እንጋብዛለን። በመጨረሻም የመቀሌ ባጃጅ አሽከርካሪዎች ዘግይተውም ቢሆን አዲስ የወጣውን የአሽከርካሪዎች ህግ በመቃወም አድማ መጥተዋል። እዛም ላይ አድማጮቻችን መረጃ ካላቸው እንዲያካፍሉን እንጋብዛለን። እኛም የግላችንን አስተያየት እንሰጣለን።
እንግዲህ አድማጮቻችን እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር እንደምትሆኑ በመተማመን ፕሮግራማችንን እንግዲህ ዝግሩም በሚጋብዘን አንድ ሙዚቃ እንጀምራለን። እነሆ
አርማጆች በመከታተል ላይ የምትገኙት ከዚህ ከኢትዮጵያ ድምጽ ሬዲዮ የሚተላለፈው ፕሮግራም ነው። አሁን በማስከተል በገጣሚ ወለላይ ኖርዌይ በኖርዌይ የሚገኙ ኢትዮጵያውያን ስደተኞችን በተመለከተ የቀረበውን ግጥም በረከት በድምጹ ቀናብሮ ልኮታል። እንደሚከተለው ይሰማል።
አገራችን በግፍ ችንካር ተከንችራ በሞት ሽረት ተወጥራ የመከራ የጭንቅ ማቅ ተከናንባ ስትማቅቅ ከግፈኞች መዳፍ ወጥተን ባንቺ ጉያ ተወሸቅን። ጊዜ ባማጥን ቀን በገፋን ምን ነው ኖርዌይ ምን ነው ኦስሎ ችግራችን ታየሽ ቀሉ ምን አጥፍተን ጨከንሽብን ምን ነው ፊትሽ ጠቆረብን ምን ነው ጣልሽን ከቅፍሽ ምን አርገን ምን በደልንሽ ደራሹነን ለተጎዳ አግኝተሽን ባንቺ ጓዳ ምን ነው ውጭ ወረወርሽን በምን ጥፋት ተቀየምሽ ምን ነው ኖርዌይ ምን ነው ኦስሎ ችግራችን ታየሽ ቀሉ ምን ነው ኦስሎ ምን ነው ኖርዌይ አገራችን የዘር ደዌ ይዟታማ ስትማቅቅ በችግሩ አስትጨነቅ የሰው ክብር ሰብአዊነት ዲሞክራሲ እኩልነት ጭራሻ ታቆማ አራቆት ህግ ጠፍቶ ፍርድ ሲጎድል ባንቺ ጉያ ብንጠለል ጉድጓዱን በጠረግን ስርቻውን ባጣጠብን ምን አጥፍተን ምን በደልን ጸዳል ፊትሽ ጠቆረብን ጉያሽ ኑረን ለብዙ ዓመት ሳንጨብጥ ትንሽ ቅሪት ካንቺው ወስደን ላንቺው ሰጥተን አጎንብሰን አንገት ደፍተን ግብር ከፍለን ህግ አክብረን አለ በደል አለ ጥፋት በኖርንብሽ በመዋተት ምን ነው ኖርዌይ ምን ነው ኦስሎ ችግራችን ታየሽ ቀሉ ደጅሽ ተርፎ ተትረፍርፎ እጅግ በስቶ ሀብትሽ ገዝፎ ሁነሽ ሳለሽ ሀብታም ምድር ምን ነው ጣልሽንኛን ላዛር ሲቸግረው ሰው ሲከፋ በሀገሩ ሲያጣ ተስፋ ሁሉም ቢሆን ይሰደዳል ዛሬም አለ ፊትም ሆኗል ሆኖም ወጥቶ ለሚጠለል የታላቁ መጽሐፍ ቃል ድጋፍን ስጠው እንዲል እያወቅሽው እያስተማርሽ በዓለም ዙሪያ እየሰበክሽ ሰብአዊ አገር ጥሩ እያሉሽ ምን ነው በእኛ እንዲጨክንሽ ምን ነው ኖርዌይ ምን ነው ኦስሎ ችግራችን ታየሽ ቀሉ በኖርዌይ እንግልትና ችግር ለደረሰባቸው ኢትዮጵያውያን ስደተኞች መታሰቢያ ይሁን ዘንድ ወለላይ ከስዊድን።
አድማጮቻችን እንግዲህ ቀደም ብሎ ባሰማነው ግጥም የኖርዌዎችን ጉዳይ አንስተናል። አሁን ደግሞ ጉዳይ ወደሚመለከተው ወደ ኖርዌይ ደውለን የሚመለከታቸውን ስላለው ወቅታዊ ጉዳይ ለማነጋገር መስመር ላይ እንግዳ ጋብዘናል። ሄሎ ጠና ይስጥልኝ።
ጠና ይስጥልኝ።
እንደምን አረፈሽ? እንደምን አለሽ?
እግዚአብሔር ይመስገን። ደህና ናችሁ?
ደህና ይመስገናለን። እስቲ ለአድማጮች ራስሽን አስተዋውቂና ወደ ጥያቄና መልስ እንሄዳለን።
እሺ፣ እኔ የሻረግ በቀለ እባላለሁኝ። በኖርዌይ ያለው ጥገኝነት ጠያቂ እንዲሁም ደግሞ የኢትዮጵያ ስደተኞች ማህበር በኖርዌይ ጸሐፊ ነኝ።
በጣም አመሰግናለሁ የሻረግ። እንግዲህ ያው የደወለው እንደሚታወቀው በኖርዌይ ያለው ወቅታዊ ሁኔታ ሁሉም ኢትዮጵያዊ በውጭም ያለም በቅርበት እንደሚከታተለው ተስፋለን። በርግጥ ነገሩ አዲስ አይደለም፣ ሲንከባለል የመጣ ነው። ኖርዌይ በኢትዮጵያ በዛ በአገሯ ያሉ በርካታ ኢትዮጵያውያን አለፍላጎታቸው ወደ አገር ቤት ለመመለስ እንቅስቃሴ ያደረገች ነው የሚሉ በርካታ ዜናዎች ትልልቅ ዜና ሽፋን የሚያገኝበት ሁኔታ አለና ያ ጉዳይ ተጠናክሮ አሁንም እንደ አዲስ እየተሰማ ነው። ይሄ ነገር ቀደም ብሎም ሲነሳ እንደነበር እናስታውሳለን። እስቲ ወደ ኋላ መለስ ብለሽ ይሄ ነገር እንዴት እንደሆነ እንዳለ እስቲ ነገሮቹን ዘርዘር አድርገሽ አስረጅን እስቲ።
እንግዲህ እንደሚታወቀው በ2012 ይሄንን ስምምነት አድርገው ነበር የኖርዌይና የኢትዮጵያ ውስጥ ያለው የወያኔ መንግስት ከኢትዮጵያውያን ስደተኞችን አሳልፎ ለመስጠት ተስማምተው ነበር። እና በወቅቱ እንደምታውቁት ሁሉም ከየአቅጣጫው እናንተ ሚዲያው በአለም ላይ ያለው ኢትዮጵያዊ ሁሉ ሲጮህ ነበር። እና በዚህ ወቅት ምንድነው የተፈጠረው? እነሱ ምን መልሳለን ብለው ከተስማሙ በኋላ አሻራ የሚባል ነገር ተጠየቁ። እነዛ የወያኔ መንግስት ከነአሻራቸው እንዲመለሱ እንዲሰጧቸው። ነገር ግን ፖሊስ ይሄንን ባለመስማማቱ እስካሁን ቆየ። እና አሁን ደግሞ ምንድነው ይሄንን ነገር ተግባራዊ ለማድረግ ዞሮ ዞሮ ወያኔ ከጥቅም እስካመጣለት ድረስ የፈለገውን ነገር ለማድረግ ዝግጁ ነው። ያን ብቻ ደግሞ ሳይሆን መታወቅ ያለበት በኖርዌይ ውስጥ በሚመጡበት ወቅት ብዙ ጊዜ ያው በተቃዋሚው ወገን ያለው ኢትዮጵያዊ አክቲቪስቶች በድርጅት የታቀፉ ለዲሞክራሲ ለፍትህና ለነጻነት የቆሙ ድርጅት አባላቶች በሙሉ እነዚህን መውጫ መግቢያ ሲያሳጧቸው የኖሩበት ሁኔታ ነው። እና ይሄንንም ለበቀልም አይነት ነገር ነው። በዛ ላይ ደግሞ ይሄው የተቃዋሚውን ጎራ ለማቀስቀስ ለነጻነት የሚደረገውን ትግል የሚያደርጉት ነገር ነው ብለን ነው የምናስበው። አሁን ተግባራዊ እናደርጋለን። እያንዳንዱን የመመለሻ ሲሆን ፓስፖርት አይደንቲቲ አዘጋጅተን እንቀበላችኋለን በሚል ተስማምተዋል። ወደ ተግባራዊነቱ ለመግባት አሁን የበለጠ ጥረዋል፣ ሁኔታዎችን አመቻችተናል ብለው ነው ያወጡት። ይሄ ነው ያለው።
አንደኛ አሁን በዚህ ሰዓት በተለይ የሆነበት ምክንያት ምንድነው? ሁለተኛ ደግሞ ተስማምተዋል ያልሽው ጉዳይ በየትኛ ጉዳይ አሻራው ቀርቶ ነው ወይንስ በምን ጉዳይ ነው ስምምነት ላይ የደረሱት? አሁን በተለይ ምክንያቱም ኖርዌይ እንደሚታወቀው በተለይ አሁን ኢትዮጵያ ውስጥ ያለውን ህዝባዊ እንቅስቃሴ በነቃት ከመከታተሉ ሀገር አንዷ ናት። እንደውም ዜጎቿ በተለይ ወደ ኦሮሚያ ክልል እንዳይጓዙ በተደጋጋሚ ማስጠንቀቂያ በመስጠት ያለውን ወቅታዊ ነገር ከፍተኛ ያለው ትኩረት በመስጠት ብዙ መግለጫዎችን አስተውጣ ቆይታለች እና ይሄ ነገር እንዴት ነው የሚታየው ሳብሮ?
እሱ ነው እኛም ጋር ጥያቄ ፈጠረብን። ኖርዌይ የሰው ዲሞክራሲ ያለባት ሀገር ናት። የሰው ልጆች ህይወት ዋጋ አለው ብለን የምናምንበት ሀገር ነው። ለዚህም ነው ጥገኝነት የጠየቅነው። ግን አሁን ወደ ኢትዮጵያ የራሷን ዜጎች እያስጠነቀቀች ወይ ኢትዮጵያ ውስጥ በሚንቀሳቀሱበት ጊዜ ጥንቃቄ እንዲያደርጉ እያለች መግለጫ እያወጣች ኢትዮጵያውያኖችን ጥገኝነት የጠየቁትን አካል ይመለሱ ብሎ እንደዚህ አይነት ውሳኔ መወሰኗ በጣም ለኛም የልብ ስብራት ነው የፈጠረብን። ምክንያቱም ለዲሞክራሲ የሚታገሉ ሀገሮችን ኮሬጅ ወይንም ታበረታታለች ተብላ የምትጠበቅ ሀገር ናት። እኔ ኖርዌይ ትልቅ ዋጋ የምሰጣት ነው። ነገር ግን አሁን ባለው ሁኔታ በዚህ እንደምታውቀው ኢትዮጵያ ውስጥ ህፃናቶች በሙሉ በአደባባይ እየተረሸኑ ኢትዮጵያ ዛሬ አንድ ዜጋ ሳይታሰር ወይም ሳይደበደብ ወይም ደግሞ ሳይገደል የሚውልባት አገር አይደለችም። ይሄ ሁሉ ስቃይ አለ እና ይሄንን መረጃው ይላቸው ሳይኖራቸው ቀርቶ ነው የሚል እምነት የለንም። መረጃው አላቸው ያውቃሉ። ነገር ግን የጥቅም ጉዳይ ስለሆነ ወይንም ደግሞ በርግጥ ልክ ነው አንድ ሀገር መንግስት እስከሌለው ድረስ ማንንም ሊያከብረው አይችልም። ኢትዮጵያ መንግስት የላት፣ ኢትዮጵያ የሚቆረቆርላት አካል የላት። ስለዚህ ዋጋችን ህይወታችን ዋጋ አጥቷል። ስለዚህ ይሄንን ስምምነት ተደረገብን ብለን ነው ምን ጮኸው። እንግዲህ እናንተም በአለም ላይ ያለው ኢትዮጵያዊ ወይንም የሚመለከተው አካል በሙሉ ለዚህ ጉዳይ እንዲደርስልን ጥያቄያችንን እናቀርባለን። በዚህ አጋጣሚ ይሄ ነው እና ዋጋ ለመስጠት
እንደምለው አሁን የኖርዌይ መንግስት ይሄንን እንግዲህ ከረጅም ጊዜ በኋላ ተግባራዊ እንደሚያደርግ ለእናንተ በግል ለእያንዳንዱ ስደተኛ ነው የተናገረው ወይንስ በይፋ በመንግስቱ በኩል እንደ መንግስት አቋም ወስዶ በሚዲያ ነው የተናገረው ይሄን ነገር?
ይሄንን ነገር እንደምታውቀው እኛ አሁን እንደ ስደተኛ ማህበር ስንገመግመው እነሱ አፍነው ምስጢራዊ ነገር ሊያደርጉት ነበር የሚል እንትን አለኝ። በኋላ ግን ሚዲያው ራሱ አወጣው። አናርኮ የሚባለው የኖርዌጂያን ሚዲያ አንዲት 13 አመት የኖረች ኢትዮጵያዊት የ4 አመት ልጅ አላት። እሷ ጋር ቀጥታ ሄደው ቃለ መጠይቅ አደረጉላት። ያ ማለት ይፋ ወጣ ማለት ነው። እንዴት ነው እሱ የመጀመሪያው ጥያቄ የእናንተ አገር መንግስትና የኖርዌይ መንግስት 800 ኢትዮጵያውያኖችን አሳልፎ ሊሰጥ ተስማምቷል እና በዚህ ላይ ምን አስተያየት አለሽ የሚል ጥያቄ ነው ያቀረቡላት። በእርግጥ እና እኛ ከዛ በፊት አንዳንድ ምልክቶችን አይተን ነበር። በየካምፑ 13 አመት፣ 14 አመት፣ 15 አመት፣ 16 አመት በጣም ረጅም እድሜ የኖሩ ኢትዮጵያዊ ጥገኝነት ጠያቂዎች አሉ። ለነሱ ማስፈራሪያ ራሱ ይደርሳቸዋል ከፖሊስ። ወደ ሀገራችሁ ተመለሱ፣ በዚህ ጊዜ ውስጥ እንደዚህ ያልተመለሱ ውጡ ተብላችኋል፣ እስከ ዛሬ ድረስ ኖሯቸው በህገ ወጥነት እና ለምን አልተመለሳችሁም? አሁንም ቢሆን ቀነ ገደብ ለ15 ቀን ለ3 ሳምንት እያሉ እየሰጧቸው የተለያየ ሳይኮሎጂካል እና ፊዚካል የሆነ ጉዳት ሁሉ እየደረሰባቸው ነው። በየቀኑ የሚደርሱን ስልኮች አሉ። ከፖሊስ ወረቀት ደረሰን እንደዚህ ተባልን ቢሮ ጠርተው ያው ጫና ያደርጋሉ። ይሄ ሁኔታ አለ። አስቀድሞ ሚዲያቸው አወጣው። በዚህ መሰረት ደግሞ ለስደተኞች የቆመ ኑዋስ የሚባል ድርጅት አለ። ለጀስቲስ ሚኒስትሩም ቀጥታ እንደጠየቃቸው ነው ይሄን ጉዳይ እንዴት ነው በሚል እና ከ3 ሳምንት ነው ከ2 ሳምንት በኋላ መልስ ሰጥተዋል ሰጥተዋቸዋል። ግን የሆነ ግልጽ ያልሆነ ነገር ነው የሚያሳየው። ስምምነቱ ከዚህ በፊት የነበረ ነው በ2012 እና አሁን ግን ወደ ተግባራዊ የሚገባበት ነገር ነው አስገድዶ ለመመለስ ነው እና እንጂ አዲስ አይደለም ይላል ነው ይያሏቸው ነው። ነገር ግን ይሄንን ነገር አሁን ወደ ተግባራዊነት ይገባል። ከዚህ በፊት እድልም ሰጥተናል በፈቃደኝነት የሚመለሱ ካሉ የተወሰነ ሳንቲም እየሰጡ የሚሰጡት ገንዘብ አለ እንዲሄዱ። ግን ያንን ያልተቀበሉትን አሁን የወያኔ መንግስት ያው ማንነትን የሚያሳይ አይደንቲቲ ዶክመንት አዝንዳ ሊያዘጋጅላቸው ቃል እንደገባ እንደነበርና አሁን እንደተዘጋጀ እነሱም አሳልፈው በግዳጅ ወደ ኢትዮጵያ እንደሚልኩ ነው ያስገነዘቡት። ይሄንን በተመሳሳይ በዚህ ላይ ደግሞ ያው ኖዋስም የጮኸ ነው ጠይቀዋል። እንደምታውቁት በቮይስ ኦፍ አሜሪካ ላይ ተጠይቀዋል። ሰልፍ ላይ መጥተው ይሄንን ነገር ባዘጋጀ ነው ሰልፍ ላይ ይሄንን ነገር እንደሚቃወሙት የአንቲ ራሲስት ሴንተር ሮነ የሚባለው ሰው በይህን ጉዳይ ተቃውሞ በሰልፍ ላይ አችን ላይ ተገኝቶ ንግግር ያደረገበት ሁኔታ ነው። በተለያየ ያው ኖርዌጃን ራሱ መረጃው አላቸው እንደዚህ ሰልፍ ተናዘጋጅ ምናምን አገልግሎት የሚሰጡን ሲቪክ ማህበር ለምሳሌ ባትሪ የሚባሉ እዛ ሁሉ ያሉ ሰዎች ልክ ስንሄድ እኔን ራሴን በጣም እናዝናለን በተወሰነው ውሳኔ። ነገር ግን ምንድነው ህዝቡ አያቅም ኢትዮጵያ እየተፈጠረ ያለው ፖለቲከኞቹ ናቸው እላይ አፍ ነው ያዙ። ስለዚህ እናንተ በጣም መስራት ያለባችሁ በህዝቡ ውስጥ ነው ይሄ ነገር ተግባራዊ እንዳይሆን የሚል መልስ ነው ሰጥቷል። ያው ነገሩ ይወጣል እኛም አደጋ ላይ ነን።
ምን ያህል ናቸው አሁን በዚህ ሁኔታ ምናልባት ይሄ ነገር ተግባራዊ ቢሆን አደጋ ውስጥ እንሆናለን ተብሎ የሚታሰብ ምን ያህል ተሆናላችሁ? ከዛ በተረፈ ደግሞ በእናንተስ በኩል ያው አቅማችሁ ተቻለ መጠን ምን ተጨባጭ ነገር ያረጋችሁ ነው?
ኦኬ እዚህ ላይ 800 ኢትዮጵያዊ ብለው ነው ያወጡት። ባስገድደን እንመልሳለን ያው ጋዜጣውንም ከእንትን ከተባለ እቺ ልጅ እናቷ ጋር የወጣውን እሱን እንደመረጃ ልንሰጣችሁ እንችላለን። ከቴድሮስ አድሃኖም ጋር እንትን ያሉበት ያው ፎቶግራፋቸውን ሁሉ አውጥቶ የዘገበውን የኖርዌይ መንግስትን መረጃ ልንልክላችሁ እንችላለን። እና 800 ነው ያሉት። ከ800 ውስጥ 60 ህጻናት ናቸው። እነዚህ 60 ህጻናት እዚህ የተወለዱ ናቸው። ኢትዮጵያን አያውቁም። ግማሽ ጎን ናቸው ወይ የኖርዌጃን ዜግነት ያለው ለምሳሌ አባቴ ኖርዌጃን ዜግነት ኖሮት እናት የላትም ወይ እናት ኖሯት አባቴ የለውም። ይሄ ደግሞ የቤተሰብ መበታተንን ያስከትላል። ህጻናቶቹም እንግዲህ ምን አይነት ህይወት እንደሚመሩ ከዚህ ሁሉ ረጅም እድሜ በኋላ ወደ ኢትዮጵያ ሄደው አላውቅም ወይም በመነጣጠል ሌላ በእኛ እያደረግን ያለ ነው። በመጀመሪያ ደረጃ ልክ ይህ ነገር ሲስተማ ትልቅ ስብሰባ ጠራን። የሲቪክ ማህበራትን፣ የፖለቲካ ድርጅቶችን፣ እውቀቱ፣ ችሎታው፣ በገንዘብም በማንኛውም ነገር አቅም ያላቸው የምንላቸውም እንዲሁም የጉዳዩ ባለቤት የሆነውን ኢትዮጵያ ስደተኛ ሁሉ ጠርተን ስብሰባ ትልቅ ታክስ ፎርስ አቋቁመናል። ይሄ ታክስ ፎርስ እንግዲህ በውስጡ የተለያዩ ክፍሎች አሉት። እንግዲህ ሎቢና ዲፕሎማሲ የሚሰሩም በፋይናንሱም በህዝብ ግንኙነትም እንደዚህ ተከፋፍሎ ብዙ ስራ እየተሰራ ነው። እንግዲህ የተቀረውም የጉዳዩን ባለቤት ፈርዘር እንግዲህ ምን እናድርግ እያለ እየተመካከረ ነው። ይሄንን እያደረጉ ያለው ስቶፕ ዲፖርቴሽን በሚል የተቋቋመው የታክስ ፎርስ ራሱን የቻለ አካል ጠንክሮ እየሰራ ነው። በአጭር ጊዜ ውስጥ እንደገና ደግሞ የጉዳዩን ባለቤት የሆነው ይሄ ተጠቂ የሆነው ህዝብ እንግዲህ እየተመካከረ ነው ምን እናድርግ በሚለው ላይ። ይሄ ነው ያለው ሁኔታ።
በጣም ጥሩ አመሰግናለሁ። የሺ በስተመጨረሻ የምታስተላልፊው መልእክት ካለ እኔ ጥያቄዎችን ጨርሻለሁ።
አመሰግናለሁ። እንግዲህ ማስተላልፈው ጥያቄ አስተያየት ለመላው ዓለም ላላችሁ ኢትዮጵያውያን አክቲቪስቶች፣ ጉዳዩን መለከተናል ለምትሉ አካላት፣ ለአምነስቲ፣ ለዩኤን፣ ለሚስተር ማንኛውም የሰብአዊ መብት ጥበቃ ይመለከተናል እየሰራን ነው ለምትሉ አካላቶች በሙሉ ኢትዮጵያ ውስጥ ያለ ኖርዌይ ቅርታ ኖርዌይ ውስጥ ያለን ኢትዮጵያውያን ወያኔን እየተቃወምን ሌት ተቀን ጉሮሯችን እስከሚነቃ ያለን ኢትዮጵያውያኖች አደጋ ላይ ነን። ይህ የኛ መመለስ ለዲሞክራሲ የሚደረገው እንቅስቃሴ የሚያቀዘቅዝ ነው። ይህ ሆን ብሎ የታሰበ ነው እና ኖርዌይ ውስጥ ያለን ተቃዋሚዎች ሞዴል እንደሆነን በዓለም ያላችሁ ኢትዮጵያውያን ዲሞክራሲን የምትናፍቁ ሁሉ ታውቃላችሁ። ወያኔን በየጊዜው እያሳፈርን እያሸማቀቅን እንደምንልካቸው፣ በአንጻሩ ደግሞ ለነጻነት ለዲሞክራሲ ለሚደረገው እንቅስቃሴ የጀርባ አጥንት ሆነን እየሰራን እንዳለ ታውቃላችሁ። ከዚህ አንጻር እባካችሁ አደጋ ውስጥ ነን፣ በዚህ ጉዳይ ላይ አጥብቃችሁ ልትሰሩ ልትጮሁልን ይገባል። የኛ መመለስ የዲሞክራሲውን የማቀዝቀዝ ኃይል ይኖረዋል። የመጀመሪያ ተጎጂዎቹ እኛ ብንሆንም፣ ነገር ግን ለዲሞክራሲውን እንቅስቃሴ ለማድከም ሆን ብሎ ወያኔ ያቀደው ነው እንጂ በእውነት ኢትዮጵያውያን ስደተኞችን ወዶ ቢሆን ኖሮ በየበረሃው በሊቢያ በየአረብ ሀገሩ የሚወድቁ ዜጎቻችንን ግድ ብሎት እነሱ ሊሰበስብ ይገባው ነበር። ነገር ግን ይህ ሆን ብሎ ለበቀል የተዘጋጁበት ሁኔታ ነው እና ጩህልን እንላለን። እናንተ የስዊድን ራዲዮ ጣቢያ ከልብ እናመሰግናለን። በኢትዮጵያ ስደተኞች ማህበር ስም ድምጻችንን እየተከታተላችሁ ብታሰሙልን በጣም በጣም አመሰግናለሁ። ወንድሜ ግሩም እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። እናመሰግናለን።
እኛም በጣም እናመሰግናለን። እንግዲህ እንዳልሽው እየተከታተልን ያለውን ሁኔታ እንዘግባለን። ሌሎችም ይህንን ጉዳይ ሰምተው ጉዳዩ ወደ ሲሪየስ አድርገው እንደሚይዙ ተስፋ አለን። እግዚአብሔር ይስጥልኝ። አመሰግናለሁ።
እግዚአብሔር ይስጥልኝ። መልካም ሰንበት።
አሜን። ስካናው ለግነው ለፈኛ ቢበጅ አርጂና በፈረስ ደርሰበት
ነፍሳችን በሐዘን ለመርሳት መካከል ታስራለች። ህይወታችን እንደ ገለባ ቀላለች። ከ400 ዓመታት በፊት የተደረሰች ቅኔ ናት። ቅኔቱ የዛሬዋን ኑሯችንን ትገልጻለች። ዛሬ ኢትዮጵያ ህይወት ክብደት የለውም፣ ከገለባ የቀለለ ነው። አሁን እቺን ቃል ስታስቡ ረሃብ ገጠር ውስጥ እንደ ባላገር ይጥላል። ለመንግስት አቤቱታ ማቅረብ እንደ ወንጀል የተቆጠረበት ዜጋው በወታደር ይገደላል። ልጆቻችን፣ ጎረቤቶቻችን ለሚያቀርቡ ኃይሎች ያለው ምላሽ ምንድነው? ምን እንመልሳለን? ግፋቢል እናለቅሳለን፣ ጥቁር አፈር እንምሳለን። ከዚያ ከወሳኝ የህልውና ጥያቄዎች ከሞት ጋር አብረን የቀበርናቸው ይመስለናል። ሽምጥጥ አድርገን እንረሳለን። እንዴት ለምን የሚባሉ ጣጣዎችን እንደ ድመት አይነ ምድር እናለፍሳለን። ተንሸራተን ወደ ለመድነው ኑሮ እንመለሳለን። ከዚያም የሐዘን ድንኳናችንን ነቅለን የሰርግ ዳስ እንጥላለን። ቀጣዩ ዕጣ መከራችንን እንፈልጋለን። እንዲህ እንዲያ እያለን እንቀጥላለን። ድሮ በረሃብ ለሚሞት ሰው ሌላው ቢቀር እንጉርጉሮ ይደረስለት ነበር። የጥላሁን ገዘሰን የዛሃሉ ደጋጌ ዋይ ዋይ ሲሉ ማስታወሻ ነበር። አሁንማ የማንጉርጉር ወኔ እንኳን እያቃተን ነው። ሞትና ላሊበላ ሁሌም አዲስ ነው የሚለው ጥቅስ ዘመን የማይሽረው እውነት ይመስለኝ ነበር። ተሸውጃለሁ። ሞት ያዘበበት ክስተት ስለሆነ ስሜት መቀስቀስን አቁሟል። አድማጮቻችን ይህ አጭር ጽሑፍ የተገኘው በእውቀቱ ስዩም ከጻፈው ጽሑፍ ላይ ነው ያገኘነው። አና ታደሰ ነኝ ያቀረብኩላችሁ። ዋይ 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 ሲሉ የረሃብን ጉንፋን ሲጥሩ እያዘንኩ ናያይች ምላድር ጋበቷቸው ብቼ ዋይ 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 ሲሉ የረሃብን ጉንፋን ሲጥሩ እያዘንኩ ናያይች ምላድር ጋለቷቸው ይብላልኝ ለናታቸው አዝርኩኝ ላባታቸው ከህፃን ጋር ተንገላተው የሚሄዱት ነገራቸው እምድር ሰማይ ሆነባቸው ሰማይ ጥላ ነፈጋቸው በረሃብ ስቃይ ተጨነቁ ተሰደው አገር ለቀቁ ታር ቅጠሉ ደርቆባቸው እምዋያሉ ከብቶቻቸው ተበታት ነው።
ሶስቱ ወዳጆች አንድ ሊቅ እንዲህ ይመክሩ ነበር። ሰው ለእውቀት የተሰጠ ለትግል የሰለጠ ለመሪነትም የተመረጠ ይሆን ዘንድ ከሶስት አይነት ወዳጆች ጋር መዋል አለበት ይላሉ። አንድም ከእርሱ ከሚበልጡ፣ አንድም ከእርሱ ከሚስተካከሉ፣ አንድም ደግሞ ከእርሱ ከሚያንሱ። አንድ ሰው እነዚህ ሶስት አይነት ወዳጆች ወሳኞች ናቸው። ከሶስቱ አንዱ ሲቀር ወይም ደግሞ ከሶስቱ የተወሰኑት ሲበዙ ችግር አለው። የሰውየው የአእምሮ ጤንነት ይጓደላል ወይም ይዛባል። የሚኖረው ኑሮ የሚጨብጠው ዕውቀት የሚሰጠው ብያኔና የሚመራበት መርህ ርቱ አይሆንም። ድቀተ ልቡና ያገኘዋል። ድቀተ ልቡና ማለት ልቡና የትክክለኛነትን መርህ ስቶ ሲወድቅ ነው። ልቡና ለስሜትና ለግልብትነት ተሸንፎ ከፍትረት ጎዳና ሲወጣ ድቀት አገኘ ይባላል። ፍትረት ማለትም ማመዛዘን ገንዘቡ ያደረገ ቀና የስልጣንነት አካሄድ ነው። ሰው ከእርሱ ከሚበልጡት ጋር የዋለ እንደሆነ ከልምዳቸው ይማራል፣ ከብስለታቸው ይቀስማል፣ ከእድሜ ጥጋባቸው ይቋደሳል። የሚደርስበትን ነገ ዛሬ አሻግሮ ለማየት ይጠቅመዋል። ዛሬ ላይ ሆኖም የነገውን ለማቀድ ያስችለዋል። እነዚህ ሰዎች በእድሜም በእውቀትም በልምድም ከእርሱ የሚበልጡ ናቸውና ቢያጠፋ ለመገሰጽ፣ ቢሳሳትም መንገድ ለማሳየት፣ ቢጎልበት ለመሙላት አይፈሩትም። የገና ዳቦ ከላይ በሚነድበት እሳት በስሎ እንደሚወጣው ሁሉ እርሱም በእነዚህ በበላዮቹ ምክርና ተግዛዝ ቁጣና ወቀሳ በስሉ ይወጣል። ከነውር ለመጠበቅ ከስህተትም ለመራቅ ራስንም ቀድሞ ለማረም አፊረገጽ አንዱ መሳሪያ ነው። አፊረገጽ ሰውን መፍራትና ማፈር ነው። የሚፈራው ነገር ለሰው ነውና ሰው ምን ይለዋል ብሎ ቀድሞ ለማሰብ መቻል። አፊረገጽ ከአደጋው በፊት በማስጠንቀቂያው ከህመሙ በፊት በመልክቱ ከእቶኑ በፊት በወላፈኑ ለማረም መቻል ነው። አንዳንድ ሰው እህ ብሎ የሚሰማው ጎበዝ ብሎ የሚያደንቀው ጀግና ብሎ የሚያጨበጭብለት መሰንቆ ይዞ የሚዘፍንለት አጣሞ ይዞ የሚጨፍርለት እንጂ የሚገስጸውን የሚቆጣውን ተው የሚለውንና የሚመክረውን አይወድም። በተለይ ደግሞ በስልጣን ወንበር በእውቅና ማማ በጥበብ ሰገነት በሀብት ሰረገላ ላይ የተቀመጠ ሰው ጨልጦ ገርኝቶ እንዳያጠፋም ሆነ እንዳይጠፋ አንዱ ብሎ ከሚበልጡ ሰዎች ጋር መሆን አለበት። ሌሎቹ አፍረውትና ፈርተውት ያለልክም አክብሮት ዝም ያሉት እነዚህ ሰዎች በግልጽ ይነግሩታል። በሰገነት ላይ ከመሰሳቱ በፊት በልፍኝ ያርሙታል። በአደባባይ ከመጥፋቱ በፊት በሹክሹክታ ያነቁታል። በእነዚህ ሰዎች ተተችቶ ተፈትፍቶ ተሞርዶ ተወራርዶ የወጣ ነገር በውጪ ባሉት መሰሎቻቸው ዘንድ ቅቡልነት ያለው የመሆን እድሉ ሰፊ ነው። በውስጥ ኦዲት የታረመ ለውጭ ኦዲት አያዘጋም። መኪና ማርሽ ብቻ ሳይሆን ፍሬንም ያስፈልጋል። በመኪና ውስጥ የፍጥነት መጨመሪያ ብቻ ሳይሆን የፍጥነት መቆጣጠሪያም አለ። አንዳንድ ዘመናውያን መኪኖች እንዲያውም ሰውየው ከልክ በላይ ሲያፈጥን በስክሪናቸው ላይ የሬሳ ሳጥን ምልክት ያሳያሉ። እንዲያውም መኪና ለአደጋ የሚዳርገው ማፍጠኛው ሳይሆን ማቆሚያው አልሰራ ካለ ነው። ሰውም ማፍጠኛ ብቻ ሳይሆን ማቆሚያ ያስፈልጋል። ከሚያጫውቱት ጓደኞቹ ከሚያደንቁት የበታቾቹ ጋር ብቻ የሚውል ሰው የፍጥነት መቆጣጠሪያ ሳይኖረው እንደሚጋለብ አሽከርካሪ ነው። አንድ ቦታ ተገልብጦ ይገኛል። ሰው መስማት ያለበት መስማት የሚገባውን ጭምር እንጂ መስማት የሚፈልገውን ብቻ መሆን የለበትም። የጻፍከውን ድርሰት፣ የሰራኸውን ፕሮጀክት፣ ያቀድከውን እቅድ፣ የተለምከውን እቅድ፣ የቀረጽከው ንድፍ፣ የወጠንከው ትልም በእውቀትም በጥበብም በልምድም በእድሜም በአመለካከትም ለሚበልጡ ሰዎች ብታሳያቸው ምናልባት የማትፈልገውን ተሰማ የማትወደውን ታገኝ ይሆናል። ግን ተማራለህ፣ አዲስ መንገድ ታያለህ። እውቀትህ እንደ ምርት በነፋስ ይበረያል። ጥበብህ እንደ ወርቅ በእሳት ይፈተናል። ሐሳብህ እንደ ቅቤ ይነጥራል። ድርሰትህ እንደ እርሻ ይታረማል። በአገራችን የእምነት መሪዎች፣ ባለስልጣናት፣ ታላላቅ ነጋዴያን፣ የጥበብ ሰዎች ከኩዮቻቸው ከአድናቂዎቻቸው ወይም ከተከታዮቻቸው አሊያም ከጀሌዎቻቸው እንጂ ከሚበልጧቸው ጋር ውለው መማርን፣ መመከርን፣ መታረምን፣ መተቸትን፣ መነቀፍን፣ አዲስ መንገድ ማየትን አይመርጡትም። በዚህ ምክንያት ስህተት ከነግሱ፣ ጥፋትንም ከነንግሳንግሱ፣ ድክመትን ከነሰራዊቱ፣ ወንጀልንም ከነኮተቱ ይዘውት አደባባይ ይወጣሉ። ካልወደቁ አይጸጸቱም፣ ካልሞቱ አይማሩም። ደግሞም ይሄ ቢባልም ሰው ከሚበልጡት ጋር ብቻ ሲውል አደጋ አለ። ተግዛጽና ምክር፣ ቁጣና ወቀሳ ሲበዛ ሰውን ከማቅናት ይልቅ ያጎብጣል። እሳት ማብሰል ብቻ ሳይሆን ሊያሳርም ይችላል። ከሚበልጡት ጋር ብቻ የሚውል ሰው ተቀባይ ብቻ ይሆናል፣ ሰሚ ብቻ ይሆናል፣ የበታችነት ብቻ ይሰማዋል። የሚበልጠው እንጂ የሚያንሰውና የሚስተካከለው መኖሩን ይዘነጋል። እነንትና ያሉት ሁሉ ይሁን ከእነንትና በላይ አዋቂ የለም ማለት ይጀምራል። ከዚህ ሲከፋም እርሱ ለራሱ ተገቢውን ዋጋ እንዳይሰጥ ያደርገዋል። ከነዋሪነቱ ያኗኗሪነቱ ከአሳቢነት የተላላኪነት ስሜት ያይልበታል። ሰሪ ሳይሆን ጠባቂ፣ መሪ ሳይሆን ታዛዥ፣ ወሳኝ ሳይሆን ተቀባይ ይሆናል። ለዚህ መድኃኒቱ ከኩያውም ከበታችም ጋር አብሮ መዋል ነው። ከኩያ ጋር መዋል ሰውን ታጋይ፣ ተፎካካሪ፣ ተከራካሪ፣ ተሟጋች ያደርገዋል። ሳቂ፣ ተጫዋች፣ ነጻነትና ሰላም የሚሰማው ፍጡር ያደርገዋል። ማሸነፍንና መሸነፍን መብለጥንና መበለጥን ይማርበታል። ያለ ፍርሃትና ያለ ሐፍረት ለመነጋገር የሚችልበት መድረክ ያገኛል። ቢላዋ በቢላዋ እንደሚሳል እኩያ በእኩያ ይሞረዳል። በኩል ሜዳ በተመጣጣኝ አቅም በተቀራራቢ እድሜ ውረድ ንውረድ ለማለት ያስችላል። የኛው መማሪያ ነው፣ ይሄኛው መታገያ፣ ያኛው መክሰሚያ ነው፣ ይሄኛው መመርመሪያ፣ ያኛው ማግኛ ነው፣ ይሄኛው መፈተኛ። ሰው ትዝታውን፣ ታሪኩን፣ ገጠመኙን ሊያወራ የሚችለው ከኩያው ጋር ነው። የታሪክ ዝምድና ከሌለው ሰው ጋር ወግ አስቸጋሪ ነው። አንተ ስለማጨው ጦርነት ስታወራ እርሱ ስለ አድዋ ካስታወሰ መገናኛም የላችሁ። ተግባቦት በቋንቋ ብቻ አይመጣም፣ በትዝታ፣ በእውቀት፣ በዘይቤና በአውድ ጭምር እንጂ። እኩያ ስታጣ የሚከራከርህና የምትከራከረው ታጣለህ። እኩያ ስታጣ የምትቀልደውና የሚቀልድህ ታጣለህ። እኩያ ስታጣ የምትግባባውም ታጣለህ። እኩዮቻቸውን በስደትና በሞት የሚነጠቁ ሰዎች ኑሮን ከባድ የሚያደርግባቸው ይሄ ነው። ትዝ ይልሃል ያኔ ብለው የሚያወጉት ወዳጅ ያጣሉ። እስኪ እንወራረድ የሚሉት ሞጋች ያጣሉ። በምርጥ ሜዳ ላይ ያለ ተጋጣሚ ኳስ እንደመጫወት ይሆናል። ከኩያ ብቻ የምትውል ከሆነ ደግሞ ጊዜ በሙግትና በክርክር በጫዋታና በትዝታ በቀልድና በቧልት ያልቃል። የምትፈራውም የሚፈራህም ታጣለ። ዓለም የትግል ብቻ ትመስልሃለች። የምትበልጠውም የሚበልጥህም ያለ አይመስልህም። ሁሉ በኩያ ይመስልሃል። ብዙም የምትጨምረው እውቀት አይኖርም። አንዳንዴ ቢላዋው በደም እንዲስል ወደ ብረት አቅላጭ መውሰድ ያስፈልጋል። ሁሌ ከሌላ ቢላዋ ጋር ማፋጨቱ የቢላዋን ስለት ቢጠብቀውም የተሻለ ስለት ግን አይሰጠውም። በሌላ በኩል ሐሳብን ለማስረጽ፣ ትውልድን ለመቅረጽ፣ ስራን ለማሳለጥ፣ በጥቂት ሐሳብ ብዙ ሰዎችን ለማሰለፍ ከኩያ ጋር ብቻ መዋል ውጤታማ አያደርግም። አንተ ማነህና አናውቀህም እንዴ? ትናንት ከኛ ጋር እንዲህ ሲያደርግ እንዳልነበር የተነሳበትን የረሳ ሁለታ የበላ እርሱ ከማን በልጦ ነው የሚለውን ሙግትና ክርክር የቀኑን መንገድ የዓመት የሳምንቱንም የክፍለ ዘመን ያደርግብሃል። ለዚህ ነው ካንተ ከሚያንሱት ጋር መዋል ያለብህ። ያልከውን ከሚሰሙ፣ በመንገድ ከሚከተሉ፣ ሐሳብህን ከሚያደንቁ፣ መሪነትህን ከሚቀበሉ ሰዎች ጋር ታስተምራቸዋለህ፣ ትመክራቸዋለህ፣ ያገኘኸውን ታካፍላቸዋለህ፣ የአዲሱን ትውልድ ሐሳብ ታውቅባቸዋለህ። ሐሳብህን አስርጸህ ቶሎ ወደ ተግባር ለመግባት ይጠቅመዋል። አንተም ለውጥ ለማምጣት እንደምትችል ትፈተንበታለህ። የበላዮች ሲመክሩ፣ እኩዮች ሲሞግቱ፣ የበታቾች ሲቀበሉና ሲያደንቁ የተመጠነ ሕይወት ይኖራል። ሰው በጠባዩ የሚሰማው፣ የሚመራለት፣ የሚከተለው፣ የሚያጨበጭብለት አበጀህ ደግ አደረግ የሚለው ይፈልጋል። በእርሱ የተዘራውን የሚዘራበት መሬት ይሻል። መክሮ ዘክሮ አስተምሮ አሳድጎ ሐሳብ ሰጥቶ ገንዘብ አውጥቶ እቅድ አቅዶ መንገድ ተልሞ ለውጤት ሲበቃ ማየት ደስ ይለዋል። ሰው የሚያንሰውን ስለሚወልድ እንጂ የሚበልጠውን ቢወልድ ኖሮ ትውልድ አይቀጥልም ነበር የሚባለው ለዚህ ነው በእውቀት፣ በሀብት፣ በእድሜ፣ በደረጃ፣ በልምድ፣ በስልጣን ከአንተ ከሚያንሱ ሰዎች ጋር መዋልና መጎዳኘት የሚያስፈልግህ። ከእነዚህ ሰዎች ጋር ከብሬታም ታገኛለህ። የእነዚህ ሰዎች በትምህርትና በመድረክ የማይገኘውን እውቀት ትሸምታለህ። የድሃ ምክር ጥሩ ነው የሚሰማው የለም፣ የሐምሌ ውሃ ንጹህ ነው የሚጠጣው የለም ከተባለው ወቀሳም ነጻ ትሆናለህ። ከሪፖርትና ከስታቲስቲክስ ውጭ የሆነ ሰውኛ ምላሽ የምታገኘው ከእነርሱ ነው። ከእነርሱ የምታገኘው ሞራልና ክብር ከኩዮች ትሟገትበታለህ፣ ከበላዮች ትማርበታለህ። ባህላዊውን አገርኛውን ዘይቤ በሚገባ የምታገኘው ከእነርሱ ነው። ከበታቾች ጋር ብቻ የምትውል ከሆነ ግን አሁንም በሽታ ነው። አንተ ብቻ አዋቂ፣ አንተ ብቻ ባለጸጋ፣ አንተ ብቻ መካሪ፣ አንተ ብቻ ዘካሪ፣ አንተ ብቻ ታላቅ፣ አንተ ብቻ መሪ የሆንክ ይመስልሃል። ትታበያለህ። ከልክ ያለፈ ምስጋና፣ ውዳሴ ትለምዳለህ። ራስህን መለኪያ አድርገህ ትቆጥራለህ። ከእነርሱ እነርሱ ስላደነቁ ዓለም ሁሉ ያደነቀ፣ እነርሱ ስለወደዱ ዓለም ሁሉ የወደደ፣ እነርሱ ስለሚከተሉ ዓለም ሁሉ ያንተ ተከታይ፣ እነርሱ ስለሚሰሙ አንተ ብቻ መናገር ያለብህ ሊመስልህ ይችላል። ከበታች ጋር ብቻ መዋል ያልተፈለገ ንክስናን ያመጣል። ናይጄሪያዎች ባላዋቂዎች መንደር ያለ የሆስፒታል ዘበኛ እንደ ዶክተር ይቆጠራል እንደሚሉት። ለዚህ መዳኒቱ ከኩዮችህና ከሚበልጡ ጋርም መኖር ነው። ሶስቱም እንደ አግባቡ ያስፈልጓል። አንዱ ሲጎድል ትቢተኛ፣ አንዱ ሲጎድል ዝቅተኛ፣ አንዱም ሲጎድል ብቸኛ ያደርጋል። ጸሐፊ ዳንኤል ክብረት፣ አቅራቢ ተመስገን በቀለ።
አድማጮች እንደምን አረፈዳችኋል? 11 ሰዓት ሆኗል። የሳምንቱ አበይት ዜናዎች ቀጥለው ይሰማሉ። በደብረዘይት በደረሰ የቦምብ ፍንዳታ ሰዎች ተጎዱ። በቢሾፍቱ ወይም ደብረዘይት ከተማ መጋቢት 22/2008 በአንድ ሆቴል ላይ በተወረወረ የእጅ ቦምብ ጉዳት ማድረሱ ታውቋል። በቦምቡ በትንሹ አንድ ህጻን መገደሉ ሲነገር የአይን እማኞች እና የሀገር ውስጥ መገናኛ ብዙሃን ዘግበዋል። በደብረዘይት ጥበቃውም ተጠናክሮ መቀጠሉ የተነገረ ነው። አዋሽ በተባለ ሆቴል ላይ ማንነቱ ባልታወቀ ግለሰብ በተወረወረ የእጅ ቦምብ የሶስት ዓመት ህጻን የተገደለ ሲሆን የህጻን ወላጆችም መቁሰላቸው ታውቋል። ከቦምብ ፍንዳታው አንድ ቀን ቀደም ብሎ ረቡዕ ዕለት ልብነ ድንግል በተባለው ትምህርት ቤት ላይ ተኩስ መከፈቱን መገናኛ ብዙሃን ጨምረው ዘግበዋል። ተኳሾ ባይታወቅም አደጋ ለመድረሱ ተመልክቷል። በአሁኑ ወቅት ቢሾፍቱ በከፍተኛ የጸጥታ ኃይሎች ጥበቃ ውስጥ እንደምትገኝም ለመረዳት ተችሏል። በቦምብም ሆነ በመሳሪያ ጥቃት ስለተፈጸመው ወገን ወይም ኃይል እስካሁን የተገለጸ ነገር የለም። ባለፉት 4 ወራት በአዲስ አበባው ታላቁ አንዋር መስጊድ እንዲሁም በተለያዩ ከፍተኛ ትምህርት ተቋማት የቦምብ ፍንዳታ መድረሱ ቢታወቅም በመንግስቱ በኩል የተሰጠ መግለጫ የለም። አንዳንድ የውስጥ ምንጮች እንደሚገልጹት ፍንዳታዎች ሆን ተብሎ የታሰሩ የኦሮሞ አክቲቪስቶችና የፖለቲካ ፓርቲዎችን ለመወንጀል በቪዲዮ ተደገፈ ቅንብር ለማዘጋጀት ነው ተብሎ መታመኑን ዘግበዋል። በተያያዘም የቦምቡን አደጋ ተከትሎ ባለፈው አርብ በደብረዘይት ተቃውሞ መቅረቡ ተሰምቷል። ከዛም በተጨማሪ በከተማው ያልተለመደ የጸጥታ ቁጥጥር እየተደረገ እንደሚገኝ የሚናገሩት ነዋሪዎች የመንግስት አካላት ድርጊቱን የፈጸሙ አካላት ለፍርድ እንዲያቀርቡም ጠይቀዋል። በክልሉ እየተካሄደ ካለ ተቃውሞ ጋር በተገናኘ በዩኒቨርሲቲዎችና በተለያዩ ከተሞች ተመሳሳይ የቦምብ ጥቃቶች ሲደርሱ መቆየቱም ይታወሳል። አራተኛ ወሩን የያዘው የኦሮሚያ ክልል የተቀሰቀሰው ተቃውሞ መቀጠሉንና ባለፉት 3 ሳምንታት ብቻ ከ2000 በላይ ሰዎች ለእስር መዳረጋቸውን ሮይተርስ የተለያዩ ምንጮችን ዋቢ በማድረግ ዘግቧል። የመንግስት ባለስልጣናት በክልሉ ተፈጽሞ ለነበረው ሞትና ጉዳት ይቅርታም ቢጠይቁም በክልሉ ስራቱ ተጠናክሮ መቀጠሉን የተለያዩ አካላት ለዜና አውታሩ አስታውቀዋል። የዚህ የጸጥታ ኃይሎች የእስር ዘመቻ 2600 ሰዎች ባለፉት 3 ሳምንት ብቻ ለእስር መዳረጋቸውን የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አመልክቷል። የመንግስት የጸጥታ ኃይሎች የወሰዱት ያለው የእስር ዘመቻ ተቃውሞን ለማፈን ያለ መሆኑና በ12 የተለያዩ የክልል አካባቢዎች መካሄዳቸውን ሮይተርስ የፓርቲውን መግለጫ ዋቢ በማድረግ በዘገባው አቅርቧል። በተያዘው ሳምንት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መራራ ጉዲና በክልሉ ያለው ተቃውሞ እልባት አለማግኘቱንና ወደ 3000 የሚጠጋ ሰው ለእስር መዳረጉን መግለጻቸውም ይታወሳል። በቅርቡ ለፓርላማ ሪፖርቱን ያቀረቡ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በክልሉ ተፈጽሟል ላሉት ጥፋት ይቅርታን በመጠየቅ ተቃውሞ እልባት አግኝቷል ሲሉ መናገራቸው ይታወሳል። ይሁንና የሰብአዊ መብት ተሟጋች ተቋማትና የፓርቲ አመራሮች እንዲሁም ነዋሪዎች ተቃውሟቸው አሁንም ድረስ እንደቀጠሉ መሆኑ ይታወቃል። ባዴን በደባርቅ በጠራው ስብሰባ ላይ የወልቃይት ጉዳይ እንዳይነሳ ማድረጉ እንዳሳዘናቸው ተሰብሳቢዎቹ ገለጹ። ሰሞኑን በደባርቅ ከተማ ተካሄደው ስብሰባ ላይ ተሳተፉ የከተማው ልዩ ልዩ የህብረተሰብ ክፍሎች እንደተናገሩት ውይይቱ በከተማው ጉዳይ ላይ ብቻ እንዲነጋገሩ መገደቡ፣ በዙሪያቸው የሚካሄዱ ጉዳዮችን ሰምተው እንዳልሰሙ እንዲሆኑ መጠየቁ ህገ መንግስታዊ መብትን የጣሰ አካሄድ ነው በማለት ክልሉን አስተዳድራለሁ የሚለው በባዴን ማፈራቸውን ገልጸዋል። ተሰብሳቢዎቹ እንዲያው መነጋገር የነበረብን በወልቃይት ጉዳይ ነው። የወልቃይት ጉዳይ አሁን የሁላችንም ጉዳይ ሆኗል። መድረክ ቢከፈትልንና ስለ ወልቃይት የአማራ ማንነት ጥያቄ እኛ ማስተያየት መስጠት ብንችል መልካም ነው በማለት ያደረባቸውን ቅሬታ በርካታ ተሰብሳቢዎች ቢናገሩ መድረክ መሪዎቹ አላስፈላጊ ርዕስና ምላሽ የሚሰጥ የአማራ ክልል ኃላፊ የለም የሚል ምክንያት በመስጠት ጉዳዩ እንዳይነሳ አድርገዋል። አንድ ተሰብሳቢ ሐሳባቸውን ሲገልጹ ኢትዮጵያዊ ነኝ ብሎም አማራ ብሎም ጎንደሬ ነኝ በማለት ጀምረው የተሰብሳቢውን ድጋፍ ካገኙ በኋላ ሐሳባችን ሊገደብ አይገባም ነበር። ኢትዮጵያዊ ሆነን ስለ ኢትዮጵያ እንዳናወራ፣ አማራ ሆነን ስለ አማራነታችን እንዳናወራ እንደ መድረክ ህግ ሆኖ መቅረቡ ሳናምንበት የተቀበለው ነው በማለት ምሬታቸውን አሰምተዋል። ሌላው ጠንከር ያለ ሐሳብ ያቀረቡ ተሰብሳቢ ጉዳያቸውን ሲጀምሩ አማራ በፍትህ ከሄደች በቅሎዬ ያለ ፍርድ ሄደች ድንቡሎ የሚል አባባል አለው በሚል መሰላው ያነጋገር ተነስተው በፍርድና በፍትህ የሚገኘውን ልዕልና ከፍ የሚያደርግ ብሂል መሆኑን በመግለጽ በወልቃይት አማራ ላይ የተካሄደ ያለውን የማንነት ጥያቄ ፍትህ ማጣት በመድረኩ ላይ እንዳይነሳ መወሰኑ ተገቢ ያለመሆኑን ተናግረዋል። አስተያየት ሰጪ አክለውም ሁሉም እዚህ የተሰበሰበው ከተማዋ ችግር ብቻ ለመወያየት አይደለም፣ የወልቃይት የአማራ ማንነት ጉዳይ ሁላችንንም ያገባናል ብለዋል። በአብዛኛው የኢትዮጵያ ክልሎች የኢንተርኔት አገልግሎት እየተቆራረጠ መሆኑ ተዘገበ። በአብዛኛው የኢትዮጵያ ክልሎች ዜጎች ለከፈሉት የኢንተርኔት መስመራቸው ተገቢውን አገልግሎት ማግኘት እንዳልቻሉ አስታውቀዋል። ችግሩ በመላ አገሪቱ ክፍሎች ተባብሶ በመቀጠሉ ደንበኞች ምሬታቸውን እየገለጹ ነው። የአንድሮይድ ፕሮግራም ሙሉ በሙሉ ሊባል በሚባል ደረጃ በመቋረጡ የፌስቡክ፣ የቫይበር፣ ትዊተርና ዋትሳፕ አገልግሎት ተጠቃሚዎች አገልግሎት ማግኘት እንዳልቻሉ እየተናገሩ ነው። በመጨረሻም በአዲስ አበባ በምግብ ጥረት ምክንያት ትምህርት የሚያቋርጡና ውጤታማ መሆን ያልቻሉ ልጆች ቁጥራቸው እያሻቀበ መሆኑ ተገለጸ። የትምህርት ቤቶችን ቁጥር በመጨመር ህጻናት በነጻ ትምህርት የሚያገኙበት እድል ቢመቻችም በቂ ምግብ አለማግኘታቸውን ተከትሎ ብዙዎቻቸው ከትምህርት ገበታቸው የተፈናቀሉ መሆናቸውን የአዲስ አበባ ትምህርት ቢሮ አስታውቋል። ባለፈው አመት ከበጎ አድራጊ መንግስታዊ ካልሆኑ ግብረሰናይ ድርጅቶች በትምህርት ቤት ምግብ ይቀርብላቸው የነበሩት ህጻናት 5000 ነበሩ። በምግብ ጦትና ቤተሰብ ገቢ በማጣቱ ምክንያት ትምህርታቸውን ለማቋረጥ የተገደዱ ታዳጊ ህጻናት ካለፈው አመት ጋር ሲነጻጸር በጥፍ መጨመሩን ትምህርት ቢሮ በአዲሱ ጥናቱ አመልክቷል። በያዝነው አመት በተደረገው ጥናት የተረጂዎቹ ታዳጊ ህጻናት ቁጥር እጅግ በመጨመሩ በእናት በጎ አድራጎት ማህበር በኩል ብቻ ከ20000 በላይ ተማሪዎች ምግብ እየቀረበላቸው ትምህርታቸውን እንዲከታተሉ ተደርጓል። በተጨማሪ በበጎ አድራጊ ግለሰቦችና ሌሎች ድርጅቶች ተጨማሪ 10000 ህጻናት የምሳ ምግብ ተጠቃሚ መሆናቸውን ትምህርት ቢሮ ማስታወቁን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የሳምንቱ አበይት ዜናዎች እነዚህ ነበሩ።
አድማጮቻችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ አሁን አንድ እንግዳ በመስመራችን ላይ አለን። የዛሬው እንግዳችን ጋር ውይይት እናደርጋው ሰሞኑን መቼም የኢትዮጵያን ጉዳይ በተመለከተ ጆሮ አልሰማም አይና ላይም የሚል የማይለው ጉዳይ የለም። የሰማነው እንግዲህ የሚያሳዝን ነው። በግለሰብ ደረጃ ምንም እንኳን እንዳገራችን አባባል ወደሽ ከተደፋሽ ቢረግጥሽ አይፋሽ ማለት ቢቻልም፣ ሆኖም ግን ይህ የግለሰቦች ጥረው ግረው ያመጡት ገንዘብ ስለሆነ ይሄን በተመለከተ ምንድነው እንግዲህ ባጭሩ በዳያስፖራ በሚባለው የሚኖሩ የተወሰኑ ኢትዮጵያኖች በፓልቶክ ተገናኝተው ሃይ ሃይ ተባብለው አዋጡ አዋጡ ተብለው ማለት ይችላል የተወሰነ ገንዘብ እንግዲህኛ እንደሰማነው 50,000 ብር ነው የተባለው። ነገሩ ጥቂት ገንዘብ ነች፣ ግን ሲበዛ ወደ 200 ምናምን ሰው ሲያዋጡ በዛ ትላለች። ያንን ገንዘብ ኢትዮጵያ ውስጥ ኢንቨስት ለማድረግ በብሔራዊ ባንክ በኩል ልከው መጨረሻ ላይ ግን እናንተን አናውቃችሁም 10 ሰዎች ብቻ ነው የምናቀው የተመረጡ ሰዎችን ተብሎ ዜናው ሰምተን አዝነው አንዳንዶቹ እንደውም ገንዘባችን ተበላ ይያሉ እስከማለት ደርሰው ነበር የሚል ዜና ኢትዮጵያ ድምጽ ሬዲዮ ደርሶት ነበር። ይሄን ዜና በተመለከተ ነገሩን ለማረጋጋት ፈልገን የተለያዩ በዚህ ነገር ላይ ዜናውን በቀጣይ ተከታተሉ በፓልቶኩም ያዳመጡ ስለሁኔታው የሚያውቁ ሰዎችን ከተለያየ አቅጣጫ አግኝተን አነጋግረን ሁሉም ተመሳሳይ መልስ ነው የሰጡን። ይሄ ነገር እውነት መሆኑን የሚያረጋግጥ ነው የሰጡን። ይሄንን በማየታችን አይ እስከዚህ ድረስ ከተለያየ አቅጣጫ ያገኘነው መረጃ እውነት ነው የሚል ከሆነ ይሄ ደግሞ ማንንም ሲዘረፍ ማንንም ሲታለል በተለይ ደግሞ ስልጣን ላይ ያለ መንግስት ቡድኖች እንዲህ አይነት ነገር ሲሰሩ ትክክል አይደለም ህዝብ የማወቅ መብት አለው ብለን ይዘን ቀርበናል። እንግዲህ እንግዳችንን ላስተዋውቃችሁ። እንግዳዬ ጤና ይስጥልኝ። ሃሎ
ሃሎ ጤና ይስጥልኝ።
ይሰማል?
አውሩክ ነው ግን ይሰማኛል።
እንግዲህ ደፋበታለሁ ማይክሮፎኑ ላይ። አሁንስ?
አሁን ይሻላል።
በጣም ጥሩ። እንግዲህ አንድ ግማይ ሰዓት ያህል ነው ተደፍቼ ወራለሁ ማለት ነው፣ ወይንም ካልሆነም ቀይራለሁኝ ማይክሮፎኑን። ለማንኛውም እስቲ ለአድማጮቻችን ራስሽን ብታስተዋውቂ አጠር አድርገሽ።
እሺ፣ አመሰግናለሁ። ጤና ይስጥልኝ። መቅደስ ወርቆ እባላለሁኝ። እዚህ ስዊድን ያለሁኝ ምኖር።
የስዊድን ያለው ቴሌቪዥንም ውስጥ ታዘጋጃለሽ መሰለኝ።
ኢትዮጵያን ፎከስ ቴሌቪዥንም ውስጥ ፕሮግራም አዘጋጅ ነኝ፣ እሰራለሁኝ።
በጣም ጥሩ። መቅደስ፣ ከአንቺ ጋር ዛሬ ልንወያይ የወሰንነው የተስማማ ነው ይሄ ሰሞኑን አንቺም በቴሌቪዥን ነካርገሽዋል መሰለኝ፣ ሰሞኑን በዳያስፖራ የፈረደበት ዳያስፖራ ላይ የደረሰውን እንግዲህ ዳያስፖራ ስንል ጠቅላላ የኢትዮጵያ ዳያስፖራ በአጠቃላይ ሳይሆን የተወሰኑ ምርጥ ዳያስፖራዎች ላይ የደረሰ አሳዛኝ ሁኔታ ስለሰማን ስለሱ እንድታስረጅን ነው። እስቲ የምታውቂውን ንገሪን በሱን ጀምር።
እሺ፣ አመሰግናለሁኝ። በመጀመሪያ ደረጃ ባለፈው የሆነ ሳምንት ውስጥ በኢትዮጵያ ፎከስ ቴሌቪዥን ላይ ይሄን ጉዳይም አንስተነው እና ተመልካቾቻችን እንዲከታተሉት ነበር። ይሄ የተፈጠረው በዳያስፖራ ያሉ ኢትዮጵያውያኖች በተለይም የስርዓቱ ደጋፊ የሆኑ በፓልቶክ የራሳቸው ሩም ውስጥ በመሰባሰብ የዛሬ አንድ አመት ጀምረው ነው በኢትዮጵያ ውስጥ ኢንቨስት ማድረግ እንደሚችሉ ይሄም ስርዓትም እንደሚደግፋቸውና በዛ መሰረት እንቅስቃሴ እንዲያደርጉ ወደ 200 የሚሆኑ ሰዎች ተመዝግበው ነበር ኢንቨስት ለማድረግ ኢትዮጵያ ውስጥ ማለት ነው። እያንዳንዳቸው ወደ 50,000 ብር ነው የከፈሉት። ይሄ 50,000 ማለት በድርጅት ውስጥ ሲቋቋም አክሴ ማህበር ነው እንግዲህ የሚባለው 10 ሼር ይኖራቸዋል። እያንዳንዱ ወደ 5,000 ብር ማለት ነው። በጠቅላላው 50,000 ብር ነው ለአንድ ሰው፣ ግን ከዛም በላይ መግዛት ይችላል። አንዳንዱ ወደ 200,000 250,000 ድረስ የገዙ አሉ፣ 10 30 ሼር ማለት ነው። ይሄንን ካደረጉ በኋላ እንደ ቦርድ ያው ምርግጠኛ ቦርድ ያልሆነ 11 ሰዎች ተመርጠው ወደ ኢትዮጵያ ተልከው ነበር። ይሄን ጉዳይ ለማስፈጸም ማለት ነው። እና ከስተዛሬው ኢንቨስተሮች የተለየ የሚያረጋቸው ምንድነው? በአገር ውስጥ ባሉ ባለስልጣናት በሚዲያ ከፍተኛ የሆነ ሽፋን አግኝተው ነበር። እነሱ ሲንቀሳቀሱ ዳያስፖራ ባለው ኢትዮጵያዊ ስም በሀገር ውስጥ ምን ያህል ኢንቨስት ማድረግ እንደሚችሉና ያለው ስርዓት ምን ያህል እንደሚረዳቸው ትብብር እንደሚደረግላቸው የኢትዮጵያን ኤርላይንስ አምባሳደሮች፣ ሚኒስቴሮች የመሳሰሉት ሁሉ ከጀርባቸው ሆነው እርዳታ አርገውላቸው ወደ ኢትዮጵያ ገቡ ማለት ነው። እዛም ለህዝቡ በቴሌቪዥን በጣም የአየር ሽፋን አግኝተው ሲቀሰቀስበት የነበረ ያንን ተመልክተን ይሄን ባለበት ሁኔታ ላይ የወጣው አዲሱ መረጃ ምንድነው? እነኚህ ሁለት ሰዎች የድርጅት መመዝገቢያው አገር ውስጥ ኢንቨስት ያደረጉ ሰዎች 200 ሰዎች ሳይሆኑ ይሄንን ገንዘብ ማለትም ወደ 1.5 ሚሊዮን ብር 11 ሰዎች ብቻ ባለቤት መሆናቸውና ከ50,000 ብር ውጪ ሌላ 500,000 ብር እያንዳንዳቸው እንደከፈሉና እንዳላቸውና የዚህም ድርጅት ባለቤት መሆናቸውን ፈርመው ያስገባሉ።
11 ሰዎች ብቻ
እንገዘም ማለት ነው።
11 ሰዎች ብቻ
11 ሰዎች ከ200ዎቹን አያቋቸውም። የተመዘገቡት 11 ሰዎች ያውም ተመርጠው የሄዱት ሰዎች ብቻ ለመሆናቸውና እነሱም 500,000 ብር ኢንቨስት እንዳደረጉ ለባንክና ለዚህ ለድርጅት መመዝገቢያው ያሳውቃሉ። ይሄ በሆነበት ሰዓት አንድ የሆነ ግለሰብ በዚህ ድርጅት ውስጥ የተሳተፈ ኢትዮጵያ ይሄድና ለራሱ ጉዳይ ማለት ነው እና ይሄ ኩራት በኢትዮጵያ የሚል ድርጅት ነው ያቋቋሙት። ይሄ ኩራት ድርጅት እንዲህ ተብሎ ነበር ስለሱ ጉዳይ ለጠይቅ ነው ሲላቸው ሊያገኙት አልቻሉም። ስሙንም መዝገቡንም ሊያገኙት አልቻሉም። ግን ልጁ ባለው ግንኙነት አፈላልጎ በማግኘት ስለ ድርጅቱ ሲያቅ እነኛ 200 ሰዎች ሳይሆኑ የድርጅቱ ባለቤትነት ሆነው የተመዘገቡት 11 ሰዎች ብቻ መሆናቸውን ማግኘቱና ከሌላው ደግሞ የሚገርመው ይሄንን 500,000 ብር ያልከፈሉትን ከፍለናል ወይ አለን ብለው ፈርሞ ያስገቡትንና የድርጅት ባለቤት ለመሆን ከመሞከራቸውም በላይ ከገንዘቡ የነበረው ልማት ባንክ ውስጥ ነው። ከልማት ባንክ ወደ ንግድ ባንክ በመዘዋወር 30% ለመበደር ከመንግስት ማለት ነው ከባንክ ለገንዘብ ተበድሮ ለማውጣት መሞከራቸው ነው ሌላው ሁለተኛው ጉዳይ ማለት ነው። ይሄ የሚያወጡት ገንዘብ ሊበደሩ የፈለጉት ገንዘብ ከባንክ በሌለ ገንዘብ ወደ 500 ነው ወደ 5 ሚሊዮን ገንዘብ በማጭበርበር ለመበደር መሞከራቸውና ለማውጣት መሞከራቸው ነው። ይሄ ነው ዋናው ሐሳቡ እና ይሄንን ሊወጣ የቻለው አንድ አመት ሙሉ ለነኚ ለ200ዎቹ ሰዎች የድርጅት ባለቤትነት ምስክር ወረቀት አልተሰጣቸውም። ብዙ ጊዜ ጠይቀው ስላላገኙ መጨረሻ ላይ ስለተጠራጠሩ በውስጡ የነበሩ አንዳንድ ህቶች ይሄንን ማጋለጥ ስለፈለጉ ለብቻቸው ሩም ከፍተው ይሄን ነገር ጥያቄ ያነሱ። በዚህ ምክንያት እዛም ኢትዮጵያ ሄዶ አጣርቶ የመጣው ልጅ ጋራ በመተባበር ጉዳዩን ግልጽ እንዲወጣ አደረጉት ማለት ነው። እነኚህ 11 ሰዎች ሲጠየቁ ኦፍ ኮርስ ፊርማቸው ወጥቷል፣ ስማቸው ዝርዝር ወጥቷል። ይሄንንም ደግሞ እዛ ሀገር ውስጥ ያለች የኩራት ኢትዮጵያ ጋዜጠኛ አነጋግራ የሚመለከታቸውን ድርጅቱ በ200 ሰው ያልተመዘገበና በ11 ሰዎች የተመዘገበ እንደውም ለማጭበርበር በመሞከራቸው ተጠያቂ እንደሚሆኑ በሌላቸው ገንዘብ ኢንቨስት ባላደረጉት ገንዘብ ለመበደር መሞከራቸው በህግ የሚያስቀጣቸው መሆኑና አሁን ሌሎች ግማሾቹም ገንዘባቸው እንዲመለስ መጠየቃቸው የመሳሰሉት ጉዳይ በእነኚህ በስርዓቱ ደጋፊዎች መሃል የተለያዩ ግሩፕ ይዘው ማለት ነው ለሁለት ወይም በሶስት ቦታ በመከፋፈል ያለው ሁኔታ እዚህ ላይ ነው። እኔ ቆም ነገሩ የምለው አንደኛ እንደሚታወቀው ይሄ ስርዓት ውጪ ያለውን ኢትዮጵያዊ ወይም ዳያስፖራ የሚኖረውን ኢትዮጵያ ውስጥ ኢንቨስት እንዲያደርግ ከዛሬ 10 አመት ጀምሮ ደንብ በማውጣት እንደሚንቀሳቀሱ እናቃለን። አንዳንድ ሰዎች ይሄንንም ተቀብለው ኢንቨስት ለማድረግ የተሯሯጡና ኢንቨስት አድርገው ተመልሰው ባዶቻቸውን ይወጡ መሆናቸው የታወቀ ነው። ሁለተኛ ዳያስፖራውን በነሱ ሳይድ ለማድረግ የማፈኛ ዘዴያቸው መሆኑ ግልጽ ነው። ይሄ በተለያየ ጊዜ በሚዲያ ቢገለጽም አሁን የደጋፊዎቹ ራሳቸው ደጋፊዎቹ እንዲህ አይነት ችግር ውስጥ መግባታቸው ነው ልዩ የሚያደርገው። እንደሚባለው ኢንቨስት ያድርጉ የሚባለው እነቱን በህግ የተደገፈና ህግ እንደሌለና ሙስና የሚባለው መልካም አስተዳደር የሚባለው ነገር እነሱ እንደሚያነበንቡት አለመኖሩ ነው ዋና ትልቅ ነገር ያደረገው ብዬ ላለው። በተለይም አንዳንዶቹ ከዚህ በፊት በቅንጅት ጊዜ ከፍተኛ የሆነ እንቅስቃሴ ሲያደርጉ የነበረ በኋላ ወደዚህ ወደ ስርዓቱ ደጋፊ ሆነው በጣም ከሚያስቸግሩን ሰዎችና ከሚሰሩ ሰዎች መልሰው እነሱ እዚህ ውስጥ ሆነው ኢትዮጵያ ድረስ ሄደው ወርቅ ሁሉ የተሸለሙ ናቸው በነ በረከት ሲሞን በመሳሰሉት
ሜዳሊያ ተሸልመዋል የሚል ዜና ሁሉ ሰምተን ነበር። እነዚህ በቅንጅት ጊዜ ኃይለኛ የቅንጅት ደጋፊ ነበሩ ኋላ ግን አፈንግጠው የወያኔ ደጋፊ ሆነው አሁን በኢንቨስተርነት በተለያየ ምክንያት ኢትዮጵያ ገብተው ሽልማት ሁሉ ያገኙ ናቸው። አንዳንዶቹ አሁን አዝነው እንዲህ ጉር ተደረግን ይላሉ የሚለው ሁሉ ዜና ሰምተን ነበር። በነገራችን ላይ ሌላ የሰማነው አርፋችሁ ቁጭ ብሉ ይሄን ነገር አታናፍሱ የሚልም እንትን አለ። ከነዚህ ከሰማነው እንግዲህ ምን ያህል እውነት እንደሆነ በተለያዩ መንገዶች ለማጣራት ሞክረናል። በአብዛኛው ምንጮቻችን ያሉት ትክክል ነው ነው የሚሉት ምንድነው ከነዚህ ካዋጡት ውስጥ የኤርትራውያን ተወላጆችም አሉ እና እነሱም ገንዘባችን ተበላ ማለት ሲጀምሩ አርፋችሁ ቁጭ በሉ አለበለዚያ ስማችሁን እንዳለ ሊስቱን ለኤርትራ መንግስት እንሰጥና ጉዳችሁ ነው የሚፈላው ሲባሉ አረ እሱስ ከሚወጣብን እና ወላጆቻችን ዳውስ ከሚገቡ ዘመዶቻችን ዳውስ ከሚገቡ በኤርትራ መንግስት ይቅር ገንዘቡንስ ከማለት ደርሰዋል የሚል ዜና አለ። ሌሎቹንም እንደዚሁ በተለያየ ምክንያት ያስፈራሩ ጸጥ ለማስባል እየተሞከረ ነው። ግሩፕ ተፈጥሮ ሁሉ አሁንም ይጨቃጨቁ ነበር እስከ ቅርብ ጊዜ ድረስ የሚሉ እና ሰምተናል። ምን የምታቂዋለሽ በዚህ?
አይ ነገሩ ተከክል ነው። ብዙዎቹ ያው በኤርትራውያን ስምና ኤርትራውያኖች ናቸው ኢንቨስት ያደረጉት ከነኚህ ከሁለት መቶዎቹ ውስጥ ማለት ነው። አሁን እነሱ ችግር ውስጥ ገቡ። አንደኛ ፊት ለፊትም ለመስራት አልቻሉም፣ ሁለተኛ ያው ለማፈኛ እየተጠቀሙባቸው ነው። ማስፈራራቱም አለ፣ እነሱም ደግሞ ደፍረው ይሄ ነው ለማለትም ያልቻሉበት ሁኔታ ነው። አንዱም ሌላው ፖይንት ይሄ ነው። ኢትዮጵያ ውስጥ ኢንቨስት እየተደረገ ኢትዮጵያ ውስጥ ኢንቨስት እያደረጉ ገንዘብ የማሸሻቸው አንዱ መንገድ ይሄ ነው። ምንም ጥያቄና መልስ የለውም። እነኚህም ሁለት ሰዎች በቅንጅት ጊዜ የነበሩ አሁን ገንዘባቸው የተበላና እነሱም ከ11ዎቹ ውስጥ ናቸው ነው።
እነዚህ 11ዎቹ እንዴት ተመረጡ? ምን ማን ናቸው? ስማቸውን ባጠቅሽም ብዙዎች አሁን እንግዲህ ይሄን ነገር የሚያውቁት ያውቋቸዋል፣ ግን እንደው ምን አይነት ሰዎች ናቸው? በምክንያት ከ200 እነዚህ ተመረጡ?
እዛ ላይ ነው ችግሩ። የተመረጡ አይደለም እነኚህ 200ዎቹ ተሰብስበው እንደ ቦርድ አልመረጧቸውም፣ ግን ራሳቸውን ቦርድ ነን ብለው ሰይመው ወደ ኢትዮጵያ የሚሄዱና ድርጅቱን ለማቋቋም ኢትዮጵያ ውስጥ ዴሊጌሽን ሆነው ነው የተላኩት።
ራሳቸው
እንደ ቦርድ ሆነው እኛንን ቦርድ በሚል ነው የተንቀሳቀሱት፣ ግን ህዝቡ መርጧቸው አይደለም።
ኦኬ። እነዚህ ሰዎች ምን አይነት ሰዎች ናቸው?
ምን አይነት ሰዎች ናቸው? አብዛኛዎቹ ያው ሁሉም ማለት ይችላል የዚህ ስራ ደጋፊዎች፣ በጣም አቀንቃኞች የሆኑ ኢትዮጵያ ውስጥ ብዙ ድጋፍ ያላቸው ከጀርባቸው ትልልቅ ሰዎች ያሉበት ነው። እንደውም እንደምንሰማው ማናቸው የስብሃት ነጋ ቤተሰቦች ያው እነሱ ብዙ ናቸው። ከነሱ ውስጥ ሁሉ የነሱ ደጋፊዎች መሆናቸው የታወቀ ነው። ይሄኛው ኢትዮጵያ ሄዶ ጉዳውን አጣርቶ የመጣው እሱ የራሱ ይሄ በአጠቃላይ ይሄ የኔትወርክ የተለያየ ከጀርባቸው ሌላ ሰው አሰልፈው የእርስ በርሳቸው አገር ውስጥ ያለው ነጸብራቅ ነው። አሁን የስልጣንና የሀብት ሽሽት በሚደረግበት ጊዜ የገንዘብ ዘረፋው ላይ የተሳተፉ ሰዎች ናቸው። የሚገርመው እንዲህ አይነቱን ጥቂት 11 ሰዎች ኢንቨስት ያደረጉና የተለያዩ ሰዎች ያልታወቀ በደንብ ኦርጋናይዝ ያልሆነ ድርጅት ዛሬ በሽምግልና ቁጭ ብለው በማናቸው በተሾመ ቶጋ ነው ሊቀመንበርና ሰብሳቢነት ሊያታርቋቸው
አምባሳደር ተሾመ ቶጋ ለአድማጮቻችን አምባሳደር ተሾመ ቶጋ የፈረንሳይ አምባሳደር ናቸው መሰለኝ።
አዎ
ፊት የፓርላማው ምናምን ነበሩ
አምባሳደር ነበሩ። አዎ እና ኢቭን በጣም በሃይ ኦፊሻል ደረጃ ጉዳውን ዝም ለማስፋል እየተንቀሳቀሱ ናቸው። ግን ስምምነት የላቸውም። በፊት ለፊትም ለመስራት አልቻሉም። አሁን ጉዳዩ ያለው ወደ ምናልባት በሽማግሌ እንፈታለን ብለው ሶስት ሽማግሌዎች ተመርጧል። ግማሹ ወደ ፍርድ ቤት ለመሄድ ይፈልጋል ገንዘቡንም ለማውጣት፣ ግማሹ ለመሸጥም ፈልጓል። ግን ማንም ለማድራት ይሄን ይሞከረ የለም። በአጠቃላይ ወደ ፍርድ ለመሄድ እየተዘጋጁ ይመስላል። በነገርህ ላይ አሁን ለሰኞ ጋዜጣዊ መግለጫ እንሰጣለን ብለዋል። ይሄ ማለት እንግዲህ እንደምናየው እንደ ማንኛውም ግለሰብ ኢንቨስት የተደረገ ሳይሆን በከፍተኛ ስልጣን ባላቸው ሰዎች ጀርባ የሚካሄድ የሙስናና የዘረፋ አካሄድ ነው። ይሄንን ማለት የምንፈልገው ምንድን ነው? ብዙ ሰዎች በዚህ የሚሸወዱ አሉ። እውነት ኢንቨስት አድርጌ ገንዘቤን አገኛለሁ የሚሉ አሉ። አሜሪካን ለምሳሌ እቃቸውን ጠቅልለው ፎር ጉድ ብለው የገቡ ወይ ጉድ ብለው ባዶ እጃቸውን እንደወጡ እየተነገረ ነው። ይሄ እንግዲህ በስርዓቱ ውስጥ
ሬዲዮም ሰምቶ ደርሶታል። የዜና ፎር ጉድ ብለው ከአሜሪካ ሄደው እቃቸውን ጠቅልለው ወይ ጉድ እያሉ ተመለሱ ብለው ነግረውኛል። ኢትዮጵያ ደርሰ ይመጡ።
ትክክል ትክክል።
በነገራችን ላይ መቅደስ፣ እዚህም ሀገር ሰዎች አሉ፣ ይሄን ታውቃለሽ፣ እዚህም ሀገር አሉ ኢትዮጵያኖች አፋቸውን ዘግተው ጸጥ ብለው የተቀመጡ ተገርፈው ሁሉ የመጡ አሉ። ኢንቨስት ለማድረግ ሄደው ለማነጋገር ሞክረን ፍቃደኞች አልሆኑም።
በጣም በጣም የሚገርሙ ስዊድን ትንሽ ሀገር ትባላለች፣ ግን በዚህ በመሬት ቅርምቱ ላይ በኢንቨስት ላይ በመሳሰሉት በርካታው ከዚህ ከስዊድን ነው። አሁን በቅርብ ጊዜ ይወጣል ወደ 10,000 ካሬ ሜትር የወሰደ ድርጅት ምናምን ኦይል የሚባል እዚህ ከጀርባው በስዊድኖች ስም ነው ያለው፣ ግን ሌሎች ናቸው ያሉበት። እና እነሱ ሁሉ በዚህ በመሬት ቅርምቱ ላይ የሚሳተፉ ናቸው። ኢትዮጵያኖች እንዳሉ ስም ዝርዝራቸዋለን። እዚህ በጣም በጣም በርካታ ከዚህ ከስዊድን ነው። ብዙዎቹ ግን ያው በስማቸው ማውጣት አይቻልም። ቢሰረቁም ቢዘረፉም ተደብቀው ያደረጉት ነገር ስለሆነ ለማውጣት አልቻሉ። እንዲሁ እጃቸውን አጨብጭቦ ባዶቻቸውን ይቀርባሉ።
እኔ አንድ አውቃለሁ እንደተነገረኝ ኢንቨስት ለማድረግ የሄዱ አንድ ግለሰብ እንዳለች አስረክበው ተደብድበው ባዶ እጃቸውን መተው ጸጥ ብለው ቁጭ ብለዋል። እና ይሄ ፎር ጉድ ብሎ ወየው ጉድ እያሉ መምጣቱ እየተሳካ ያሳዝናል። ግለሰቦች ለፍተው ጥረው ግረው ያገኙትን ገንዘብ በአንድ ወሮ በላ የወሮበላ ቡድን በመንግስትም በተቀመጠና ደጋፊዎች ሲዘረፍ አዝነን ነው። ኦፍኮርስ አንዳንድ ሰው ምን ሊል ይችላል?
እነኚ የስርዓቱ ደጋፊዎች ናቸው። እነሱ ብዙውን ሰው እንትን የሚያደርጉ ናቸው። እነሱኑ መምታቱ ምን ያህል የራሳቸው ራሳቸውንም መምታት እንደቻለና ለእኛ ይሄ ነው አሁን ነው ጥሩ የሆነልን። ለዚህ ነው የምንናገረው። እውነታው የት ቦታ እንዳለ መታየቱ ጥሩ ነው። የምንከታተለው ጉዳይ ነው። ሌሎችም አሉ በጣም በጣም ሰሞ አሁን በኢትዮጵያ እንደምታየው የተለያዩ አሁን የዚህ የሃይኒከን እና የሆላንድን ጉዳይ ብትመለከት እሱ ራሱ ትልቅ እስካንዳል ነው። በጣም ብዙ
በተመለከተ በሚቀጥሉት ሳምንታት የሃይኒከንን ጉዳይ በተመለከተ የሚመለከታቸውን ሰዎች ሁሉ ይሄን ነገር በደንብ ያውቁትን ጋብዘን እናነጋግራለን። አዘጋጅተናል ስለሱም ጉዳይ። በነገራችን ላይ ይሄ ነገር እኛን ያሳዝነናል የምንለው እዚህ ውስጥ ከተሰለፉት 200 ውስጥ ደጋፊ ያልሆኑ ግን እንደው በቅንነት ገንዘብም ሰርቼ ላገኝ የሚል ትንሽም የገንዘብ መውደድ ቢኖርበትም በቅንነት የገቡ ነበሩና የነዚህ ሰዎች ገንዘብ መክሰር ያሳዝነናል። ሆኖም ግን ይሄን ያዘጋጁት ከጀርባ ሆነው ኢኒሼት ያደረጉትና ይገፋፉ የነበሩት አንዷም አሜሪካ ያለች የነሱ ኃይለኛ አቀንቃኝ ስትሆን ሌሎቹም ሁለቱ እንዳልሽው የታወቁ የቅንጅት ደጋፊዎች የነበሩ ኋላ ግን ወያኔ ወይም ሞት ያሉና ለጥቅሙ የሞቱ ናቸው። እንደውም አንዱ በጣም አዝኖ እስከማልቀስ ደርሶ ነበር ከውድ ጓደኞቼ የትግል ጓደኞቼ ጋር እስከመጣላት የደረስኩበት ድርጅት እንዲያረገኝ ይያለ ይላሉ። ለማንኛውም መቅደስ እንግዲህ አድማጮቻችን ይሄን ነገር በተመለከተ አስተያየት መስጠት የሚፈልጉ ካሉ የኢትዮጵያ ድምጽ ሬዲዮ ለማንም ክፍት ነው። አስተያየታቸውን መስጠት ይችላሉ። አንቺንም እጅግ በጣም እናመሰግናለን። ጤና ይስጥልን። ለፎከስ ኢትዮጵያ ቴሌቪዥን አዘጋጅ ለመቅደስ ከፍ ያለ ምስጋናችንን አቀርባለን። ጤና ይስጥልን።
ጤና ይስጥልኝ። አመሰግናለሁ። ጤና ይስጥልኝ።
ሃሎ
ሃሎ
ኦኬ ሃሎ
ሃሎ ተናስተልኝ ሃሎ
ሃሎ ሃሎ አይሰማችሁም እንዴ?
አሁን ይሰማል ጌታዬ፣ ይቀጥሉ።
እረ እንደምን ሰነበታችሁ? መልካሙ ደህናናችሁ ወይ?
እኛ በጣም ደህና ነን ጌታዬ። እሱ እንደምን?
እረ እኔ ደው በጣም የሚያስደስት ወሬ ነው ዛሬ አሰማችሁኝ። መጀሪያው እንደተለመደው ጥሩ ጥሩ ወሬ ከእናንተ ጋር ነው እንግዲህ እናገኝ።
ግን እኮ ይሄን አሳዝን ወሬ ነው የሰው ልጅ የለፈውበት ገንዘቡ
ነገሩ ግን ምንድን ነው? እኔ ማለ አላዘንኩበት። ጠላትን የሚደግፉ ሰዎች አውቆ የገቡበት በደሃ ህዝብ ደም ለመጠቀም ነው። ምክንያቱም አይተ እንደሆነ አሁን የመሬቱ የምናምኑ ያለው ችግር ከፈጠሩት ሰዎች ጋር መነገድ መስራት ይባላ። እነሱ እኮ ከጀርባ ሊበሉ ነው የገቡት። ከፈለጉ ሌላ ሀገር መነገድ ይቻላል፣ ገንዘብ ካላቸው፣ ፍላጎት ካላቸው፣ ወይም ቆይቶ ሊጠብቁ ይችላሉ ኢትዮጵያ ነጻ እስከወጣች ድረስ። ግን ከእነሱ ከጂብ ጋር አሞራና ጂብ በሬሳ ላይ ሲረባረብ እንደመሆን ነው። ሁለቱም ጂቦች ስለሆኑ ነው እንጂ በእውነቱ ጤናማ ከጠላት ጋር ነግዶ ይሰራሉ ሲል ይላል። እንግዲህ እኔ ደስ ያለኝ ሄዶ በመሰራቸውና ሌላውም እንዲያውቅ ለሌላው ትምህርት እንዲሆን ለማለት ያህል ነው። ግን
በጣም እናመሰግናለን ጌታዬ። ጌታዬ በጣም እናመሰግናለን። መልካም ጤናና እድሜ እንመኝልዎታለን። ጤና ይስጥልን።
እንዲሁም ለእናንተ ይሁንልኝ። በርቱ። በርቱ በርቱ።
አሜን። ሌላ ማድማጭ መሰለን እናስገብ መስመር ላይ። የለም ወጥቷል ይመለስ። ሃሎ ሃሎ ሃሎ። ሬዲዮውን የከፈቱ አድማጭ አሉን። ከሬዲዮው ራቅ ይበሉ። ሬዲዮውን ከፍተው ሬዲዮውን ያስዳምጣሉ። የቴክኒክ ጉዳይ ላይቭ የሚያዳምጡዋሉ፣ በፓልቶክ የሚያዳምጡዋሉ፣ በተለያየ መንገድ የሚያዳምጡዋሉ።
ኧረ ሃሎ
ሄሎ
ሄሎ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
እሺ ቀጥሉ። የኔም ቤት እርስዎ ምን ማለት ይፈልጋሉ?
አዎ አሁን እንግዲህ ውይይት ታረጉ ከመቅደስ ጋር ሰምተን ነበር። መቅደስ በደንብ አድርጋ አስቀምጣዋለች። እኛም ያው በተለያዩ ሰዎች ከተለያየ አካባቢ
ወጥተዋል። እርስዎም?
አይ ሰምተናል ኢንፎርሜሽኑን እና ደስታችንን ከዛሬ ነገ ታቀርቡልናላችሁ ሬዲዮን ላይ ያን እየጠበቅን ነበር። በጣም በቃ የሀገራችን በሽታ የሆኑ ሰዎች ናቸው እዚህ ፓልቶክ ከፍተው የትግሉን እንቅፋት ሆኖ ትግሉን የሚያዳክሙ እንደነ ኢዛና ያሉ ሰዎች እንባቸውን አፍሰው መስማታችን በጣም ነው ደስ ያለን። እነ ኢዛናስ ብቻ ሳይሆን እዚህም ሀገር ያሉ እነ ፍሬውም የሚባሉ ሰዎች ናቸው አሉ ብሩን አዋጣው ብሩን የተበሉት እና እንደዚህ በመሆናቸው ገንዘቡን ተበልቶ እነሱም እንደዚህ አይነት ችግር ውስጥ በመግባታቸው ስማቸውን የጠቀስኩበት ምክንያት ምንድነው? ብዙ ሰዎች ከነሱ መማር አለባቸው። የደሃው ልጅ የተራበ የደሃው ልጅ ትምህርት ቤት መሄድ አቅቶ ከትምህርት አቋርጦ ደጅ ተቀምጦ ምግብ አጥቷል። ደጅ ነው ያለው ምግብ የሚበላው አጥቶ ትምህርት ቤት መሄድ አቅቶት። እነሱ ግን ገንዘባቸውን ወስደው ደሃውን ገበሬ አፈናቅለው እዛ ላይ ትልልቅ ኢንቨስት አድርገው ለመኖር ነበር ያሰቡት። እግዚአብሔር እንግዲህ ኢትዮጵያ አምላክ እንዳላት ነው የሚያሳየው። ሌሎችም እዚህም ሀገር ያሉም ቢሆን ሌላም ሀገር ያሉ ሰዎች ቢሆኑ እንዲቀጡ ነው።
የኔም ቤት በመሐከል ላይ ልግባና ለላቋር ጦትና በነገራችን ላይ ስም ባይጠቀስ ደስ ይለናል። በአዝ ጀነራል ቢባል ደስ ይለናል። ሌላው ግን እነዚህ ሰዎች አሁን እርስዎ እንዳሉት የኢትዮጵያ ሕዝብ በአብዛኛው የሚበላው አጥቶ መሬት እየተቀማ ትክክል ነው። ይሄ ማንንም ሊክደው የሚችል አይደለም። ግን ምናልባት አንዳንድ ጊዜ ፈረንጅ ምን ይላል? The benefit of the doubt እንደው ምናልባት ሌላ ሐሳብ እንዳላቸው እነዚህ ሰዎች ኢንቨስት ያደረጉት ያንን መሬቱን የተቀማውን ህዝብ የተራበውን ህዝብ ትርፋ ትርፈው ሊረዱት አስበው እንደሆነስ?
አይ አምባገነን ቢሆን አምባገነን ስርዓት ባለበት ሀገር ውስጥ እንደዚህ አይነት ነገር ነው። መጀመሪያ ሀገሪቷ ኢንቨስትመንት ሳይሆን የሚያስፈልጋት ነጻነት ነው የሚያስፈልጋት። መጀመሪያ ሀገራችን ነጻ ሳናወጣ እዛ ሄደን ኢንቨስት አድርገን የተራበውን ሰው እንመግባለን ማለት ለሆዳሞች ምግብ ማዘጋጀት ማለት ነው። ይሄ እንደዚህ ሆናል ብሎ ማሰብ አይቻልም። መጀመሪያ ኢትዮጵያ የሚያስፈልገው ነጻነት ነው። ነጻነት ያጣሉ ምናልባት ባለስልጣኖቹ ሊበሉት ይችላሉ። የባለስልጣን ልጆች ይሄን ገንዘብ እነሱ ኢንቨስት አድርገው የሚያፈቱን ገንዘብ ጥሩ መኪና እየገዙ ጥሩ ቤት እየገዙ ሊኖርበት ይችላል እንጂ ደሃው ጋር አይደርስም። ለምን ከዚህ በፊት የሄዱት ኢንቨስተሮች አሉ አገሪቷ ላይ ኢንቨስት አድርገው ያሉ፣ ለምን እነሱ ለደሃው ሊበሉ አልቻሉም? ደሃው ለምን በእነሱ ሊጠቀም አልቻለም? አልቻለም እኮ ደሃው እኮ የተጠቀማል። መሬቱን ተወስዶ ከአካባቢው ለተፈናቅሎ የሥራ አድል እንኳን በየድርጅቶቹ ከፍተው የሥራ አድል እንኳን ሊሰጧቸው አልቻለም። ዛሬ የሥራ አድሉ በዘር ሆኗል። ስለዚህ ለህዝቡ ሊረዱ ነው ብትለኝ እኔ አልሰማም። እነኚህ ከበላተኞቹ ጋር አብረው ሊበሉ ነበረ፣ አልተሳካላቸውም። እኔ የኢትዮጵያ አምላክ ቀድሟቸዋል። ሌሎችም ዛሬም አብረው ይህንን ነገር ባንዲራ ሰቅለው የሚያጨበጨቡ ሰዎች ቢጠነቀቁ መልካም ነው። እኛ በትግል በዚህ ባለንበት ትግል ርዝማኔ ትግሉ ሲረዝም ጊዜው ሲረዝም ምናልባት ተስፋ ቆርጠው ይሆናል ገንዘባቸውን ይዘው ይሄዱት። ግን ትግሉ ቢረዝምም ወያኔ እኮ ትግሉ ረዝሞበትም ቢሆን አሸንፎ ሀገር ገብቷል። ትግሉ ቢረዝምብንም አሸንፈን ሀገራችን መግባታችን አይቀርም። ይሄንን ነው ተስፋ አድርገን መታገል ወያኔን ያለብን፣ አብረን ማጨብጨብ አይደለም ያለብን።
ኦኬ። እኔም ቤት ግን አንድ ነገር እንደማረም ሳይሆን እንደማስተካከያ ለሀገሩን ህዝብ ሊረዱ ነው ብለህ ያልከው ሲያሉኝ ሊረዱ ነው አላልኩም። ምናልባት አስበው እንደሆነስ እንደው ምን ይታወቃል ከሚል ነው። እነሱን መጠየቅ ስላልቻልን እንደው እንደሱ እንደሆነ ነው እንጂ እኛማ ነው ብለን ምንም ነገር መናገር አንችልም። ባየር ላይ ሆነውን ከማቅረብ በስተቀር
አይ ነው ግን እንዴት እንደዚህ አያስቡም? ለምን ነጻነት በሌለበት ዛሬ ህጻናት እየተገደሉ ወጣቶች እየተገደሉ ባለበት
በጣም ጥሩ እኔም ቤት እና መሰግናለን ባለተራ የሚጠብቀናል መሰለኝ ሌላ ማሳቡን ለመስጠት እግዚአብሔር ይስጥልን እኔም ቤት ጤና ይስጥልን
እና መሰግናለን እሺ
ጤና ይስጥልን ሃሎ
ሰላም ጤና ይስጥልን
ጤና ይስጥልን
በዚህ ላይ በተመለከተ ትንሽ ራሴ ለግል ሐሳብ ለመስጠት ነው
ይቀጥሉ ጌታዬ
አንደኛ ነገር እንደዚህ አይነት ነገሮች ሲካሄዱ ራስን ፕሮቴክት ወይም ሌጋል ኢንቲቲ ኖራቸው ፕሮቴክት የሚያደርግ ነገር መኖር ማወቅ አለባቸው። ይህ ዘረፋ በኢትዮጵያ ላይ ብቻ አይደለም። አሁን እነዚህ ሰዎች አቋቸው እውቅናም የተካሄደው በፋልቶክ ውስጥ ነው። ይህ አይነት ዘረፋ ስካጀሪት ውስጥ ይካሄድ የነበረው ዘረፋ እዚህ ድረስ እንደደረሰ ነው እንጂ የሚያሳየው ለወደፊት ለሌሎችም እኔ ጓደኞች እንደዚህ አጥቷል። ካሁን ደም ህግም ስለሌለ ማስመለስም የሚቻልበት መንገድ ያላለስ ለሌላው ለወደፊቱ ትምህርት ነው የሚሆነው። ደግሞ ምን ያህል እዚህ ድረስ ምን ያህል ራስን መጠበቅ እንዳለ ኢንቨስት ለማድረግ እርዳታ ለመስጠት ኢቭን ይሄ ገል ኢንቨስትመንት ነው ወይም እንደዚህ ግን ኢቭን የተራቡትን ለመርዳት እንኳን ብናስብ በተለያዩ በፋኦም በወርልድ ፉድ ፕሮግራም በተለያየ መንገድ የሚረዳበትን የሚደርስበት ማድረግ እንጂ በአሁን ሰዓት ላይ ኢትዮጵያ ውስጥ ያለው የዘረፋ ዘርካይ ነው። ይሄ ራሱ በተግባር የሚያሳየን አንድ ነገር ነው። ሌሎቹ ሲዲም ላለ ነው በተለያየ ዓለም ላይ ያለ ነው ጥንቃቄ እንድናደርግ ያስተምራል ብዬ ነው ማስበው። አመሰግናለሁ።
ጌታዬ እናመሰግናለን። እርስዎ የሄዱት በህጋዊ ማሰራሩ መሆን ያለበትን አስረድተውናል። እንግዲህ አድማጮቻችንም ይሄን ነገር አዳምጠው ስራ ላይ ያውላሉ ብለን እናምናለን። መልካም ቀን ገና ይስጥልኝ ጌታዬ።
Thank you. ሳምኖሮ ይኖራል እንጂ ያለን በርቶ ደርሶኝ ሞላ መኖር ባልተ ይህን ለማግኘት ብዬ አላጣም ሰላ እኔ አላጣም ሰላ አላጣም ሰላ እኔ አላጣም ሰላ
አርማጆቻችን እንግዲህ ፕሮግራማችን ያልቅ 15 ደቂቃ ያህል ቀራል። አሁን የጨዋታ ፕሮግራም በበረከት ተዘጋጀ ፕሮግራም ነው ቀጥሎ ይሰማል።
የኑሮ ውድነት ወደ አንድ አሃዝ ካፌውስ ቁጭ ብለን ኮዳጅ ጋውጋችንን እየጠረቅን ሰሞኑን ስለተጠፋፋንባቸው ምክንያቶች ያነሳን በምንጫወትበት መሃል አስተናጋጇ አንዲት ቁራጭ ቢል ጠረጴዛችን ላይ አስቀምጣ ሄደች። ቢሉን አነሳውት ሻይ 6 ብር ትላለች። እንዴ የፈላው ሃ 6 ብር ሲወጡ አያፍሩ? በብስጭት ጮኩ። እኔ 4 ብር እንደሆነ ነው የማውቀው ወዳጄ እንደማፈረ አለ ተጋባዥ ስለሆነ ይሆነ ያው ያው ሰጠውት። ቋውን ምን ሆነን ብለው ነው ሳምንት ባልሞላ ጊዜ ውስጥ 2 ብር የጨመሩት። የርሱ በስጭት ብሶ ቁጭ አለ። በረንዳው ቀለም ሲቀባ መጠርጠር ነበረብን። እውነትም አለ ወዳጄ በስጭት ባጅቦ ፈገግታ። በዚህ መነሻ ወዳጄ በቅርቡ ስላየው ምግብ ቤት ይተረክልኝ ገባ። ይገርማል ሻይ 35 ሳንቲም ነው። ስለየትኛው ዘመን ነው የምታወራው? ስለ ዛሬ ዘመን ነው የማወራ ከአራት ቀን በፊት ስለገባውበት። እሺ የበቀይ ወጥ 4 ብር። እሺ ስጋ ፍርፍር ደግሞ 3 ብር 50 ሳንቲም። ወይ ጉድ። እሺ ብቻ አንድ በዛ ያለ ስጋ ፍርፍር ከሁለት ዳቦና ከሁለት ሻይ ጋር ወስደህ የከፈል ነው 6 ብር 50 ሳንቲም። 6 ብር 50 ሳንቲም ብቻ? አዎ 6 ብር 50። ሁለት ጎረምሳን ጠግብ አድርጎ የሚመልስ ምግብ ቤት የትኛው ነው ባክ? አንተ በዚህ ትገረማለህ። ግራ ቀኛችን የሚመገቡትን ሰዎች ማነሽ እዚህ ጋር ቀልጠማ አንፎታል። እስኪ ፍሪም ባጨምርልኝ። ምን ነው የጎድና አጥንቱን አሳነስሽብን? ጭማሪው መረቅ አጥንት የለውም እኮ። ክትፎ ቅቤ በደንብ ይኖረው፣ ሽሮ ፈሰሱ ላይ ቅቤ አይብዛ እያሉ ሲበሉ ያስቀኑዋል። ለመሆኑ ምግብ ቤቱ ማን ነው? ብቻ የሚበላውን በልቶ የሚጠጣውን ጠጥቶ ከአስር ብር በላይ ሲከፍል ያየው ሰው የለም። የት ነው? ሸንቀጥ ለማለት የፈለገ ሰው ደግሞ አትክልት ማዘዝ ይችላል። ጥሩ አትክልት በዳቦ ከሁለት ብር እስከ 3 ብር እኮ። የት? አብዛኛው ሰው እንዳየሁት ግን ስጋ በል ነው። የት ነው እያልኩ እኮ። የተወካዮች ምክር ቤት። ምን? የተወካዮች ምክር ቤት ግቢ ውስጥ ጎመዦ። በጣም ጎመዦ። ድክም ያለች ምግብ ቤት ገብቼ ዱለት አዝዤ በላሁት። ጨጓራ ይጮህ። በእኔ ቤት ዱለት በ25 ብር ርካሽ አግኝቼ መብላቴን። እዚህ ላይ ፓርላማ ውስጥ እጃቸውን ለድጋፍ የሚያወጡ ሰዎች ሁሉ ታወሱ። ማነሽ ቅቅል? ቅቅሉ አጥንት የለው። ጎመን በስጋው መረቅ ይኑረው። የቋንጣ ፍርፍሩ ቋንጣ በሳህን ይምጣልኝ። ታድለው። ስማ። አቤት። ገብቶ መጠቀም ይቻላል? የት? የተወካዮች ምክር ቤት ነው። በሰፊው ሕዝብ ካልተመረጥክ እንዴት ተብሎ? ወዳጄ ከት ብሎ ሳቀ። የበላው ስጋ ፍርፍር እድሜ ልክ በጥጋብ ያኖረው ይመስል ኩራቱን አልቻልኩት። ለመሆኑ የወዳጄ የተወካዮች ምክር ቤት አባል ነውን? አይደለም። ታዲያ ይህን የመሰለ ሲሳይ ያለበት ግቢ ውስጥ ምን ወስዶ ጣለው? እድሉ እድሉ ነዋ። ጋዜጠኝነትን ምክንያት ያደረገ እድል። ጋዜጠኛ መሆን ጥቅማ ጥቅሙ መቼ ይሄ ብቻውንና? ግን ጉዳቱም የዛኑ ያሉ ሀገር ውስጥ አሉ ስንላቸው የሌሉ ቀደም አየናቸው ያልናቸው የታሰሩ ታስረዋል ስንላቸው ደግሞ ጎዳናው ላይ ሲመላለሱ የምናያቸው ጥቂት አይደሉ እንዲው ደግሞ በማሪያው ብቻ እንጀራ የሚበሉም አሉ። ለከ ነው የቀድሞ ዘራዊት እንጂ የቀድሞ ጋዜጠኛ የሚባል ነገር የለም። አንድ አጋጣሚ እዚሁ ምክር ቤት ለሰብሰባ ሄዶ የነበረ ሌላ ጋዜጠኛ ወዳጄም የሚከተለው ማስተዋቂያ በተወካዮች ምክር ቤት ግቢ ውስጥ በሚገኘው መዝናኛ ከበበር ላይ ተለጥፎ ማንበቡን አጫውቶኝ ነበር። ለውድ ተጠቃሚዎቻችን ከዛሬ ጀምሮ ለአንድ ሰው ከአንድ ዳቦ በላይ የማንሸጥ መሆኑን እናሳስባለን። የዛን ሰሞን ታዲያ እንዲህ ስል ራሴን ጠይቅ ነበር። የነርሱ አንድ ዳቦ የኛ ሰፈር ስንት ዳቦ ይሆን? ወይም የነርሱ አንድ ዳቦ የኛ ስንት ድፎ ዳቦ ይሆን? ኑሮና ፖለቲካ በኃይሉ ገብረ እግዚአብሔር።
እንግዲህ አድማጮቻችን የዛሬውን ፕሮግራማችን ልናጠቃልል አንድ 57 ደቂቃ ነው የቀሩን። በእነዚህ ደቂቃዎች ውስጥ እንግዲህ ምን ማለት የምንችለው ይሄን ውይይት በተመለከተ ብዙ ኢትዮጵያኖች እየደወሉ የስም ዝርዝር ሊስታቸውን ይሰጠን ያሉን አሉ። ግን እኛ ወይም የኢትዮጵያ ድምጽ ሬዲዮ የግለሰቦችን የስም ዝርዝር የመስጠት አላማም ፍላጎትም የለውም። ይሄንን ራሳቸው አድማጮች በራሳቸው መንገድ እንደፈለጉ ሊያርጉ ይችላሉ። እንደሰማሁት ሊስቱ አለ የሚል ሰምቻለሁ። የስም ሊስቱ ግን ከኢትዮጵያ ድምጽ ሬዲዮ ይሄን ሊስት የስም ዝርዝር ለማግኘት የምትጠብቁ ካላችሁ እንዲህ አይነቱን ነገር ማናደርግ መሆኑን በዚህ አጋጣሚ እንገልጻለን። እንዳጋጣሚ ሆኖ አድማጮች እየደወሉ እንናገራለን ቢሉ ለማስቆም እንሞክራለን። ግን ያ እኛ አድማጮችን መቆጣጠር ደግሞ ችሎታውም የለንም መብቱም የለንም። ይህን በተመለከተ ኢትዮጵያዊው የኢትዮጵያ ድምጽ ሬዲዮ አላማ ኢትዮጵያዊው ራሱ ነገሮችን ከግራና ከቀኝ አመዛዝኖ የራሱን እርምጃ እንዲወስድ የማድረግ ፍላጎትና ግዴታ አለብን። ይሄንን ደግሞ እናደርገው ተጨባጭ የሆኑ መረጃዎች አሏቸውን ዜናዎች በማቅረብ ህዝቡ ራሱ ሁኔታዎችን እየተከታተለ ራሱን ምርጫ እንዲወስድ ለማድረግ ነው። እንግዲህ ከዚህ በተረፈ በሚከተሉት ሳምንታቶች ደግሞ የሃይነከንን ጉዳይ በተመለከተ ኢትዮጵያ ውስጥ ያለው ሁኔታ ስለዚህ የሚያውቁ ከውጭም ከአገር ቤትም የተለያዩ እንግዶችን በመስመር ጋብዘን ለሁኔታው ለማስረዳት እንሞክራለን። እንግዲህ እዚህ ስቱዲዮ ውስጥ እኔ አህመድ
አኔ
ተመስገን ሃና ቴክኒሽያናችን ግሮም አለን። የዛሬውን ፕሮግራም ይመራንላችሁ እኛ ነን። በሚቀጥለው ሳምንት በሰላም በጤና እስከምንገናኝ ድረስ መልካም ሳምንት እስከ ሳምንት እንላችኋለን። የምትሉት ነገር ካለ ተመስገን
ምለው ነገር የለም። የሳምንቱን አበይት ጉዳዮች እናቀርባለን ብለን
ነበር።
ነገር ግን የሳምንቱ ደግሞ አገልግሎት ጉዳይ የነበረው የዲያስፖራ ጉዳይ በዚህ ሰዓታችን መስሎ ተወያይተን ተታለ ስለዚህ
ከይቅርታ ጋራ ማስተላለፍ አልቻልንም ነው የሚለው ተመስገን። ሃና
ተቀበል ነበር ከአድማጮቻችን አርማጮቻችን በኖሩ የሚገኙት ጋር ያወራነውን የተነጋገርነውን በስልክ እነሱም እንደተጨማሪ ሐሳብ የሰጡበት ነገር አለ።
በሚቀጥለው
ሳምንት አያይዘና ቀርበዋለን።
በጣም ቆንጆ። እንግዲህ አድማጮች ያስተላልፋችሁትን የኖርዌይ ኢትዮጵያኖችን ጉዳይ በተመለከተ ከይቅርታ ጋራ በሚቀጥለው ሳምንት ሐሳባችሁን እንወያይበታለን። ለህዝብም እንዲወያይበት እንከፍታለን። ይሄው ነው ማለት የምንችለው። ጤና ይስጥልን።
Right. Bye.